አንድ ሰው ጌታን ከተቀበለ በኋላ ጌታን ከተቀበለ ምንም ነገር የአርነት ነፃነት ነው ይባል ማለት አያስፈልገው። ጌታን ስለተቀበለ ይሄ ሰው በቃ ነፃ ነው ብለው የሚያስተምሩና የሚያምኑ ሰዎች አሉ። ግን መጽሐፍ ቅዱሳችን በፍጹም እንዲህ ነገር አያስተምርም። ላሁስ በፍጹም እንዲህ ነገር አያስተምርም። መጽሐፍ ቅዱስ የሚያስተምረው ምንድን ነው? ጌታን በመቀበላችን ምክንያት ህይወታችን፣ መንፈሳችን ዳግም እንደተወለደ እና ዙፋናችን ላይ ክርስቶስ እንደነገሰ ነው። አሜን። ኢየሱስ ክርስቶስ ነግሷል፣ ዳግም ተወልጃለሁ። ስለዚህ ማንኛውም ክፉ መንፈስ ጌታ ወደ ነገሰው ወደዚህ መንፈስ ውስጥ ገብቶ ሊነግስና ፖዘስ ሊያደርገኝ ወይም ሙሉ ለሙሉ ሊይዘኝ አይችልም። ምክንያቱም ክርስቶስ ስለነገሰ ማለት ነው፣ ክርስቶስ ስለያዘኝ ማለት ነው። አብረው ኮኤግዚስት ማድረግ ስለማይችሉ ማለት ነው። የነፍስ አርነት የሚባለው ግን በትክክለኛው መጽሐፍ ቅዱሳዊ አስተምህሮ ግንዛቤ ውስጥ ልንገባበት የሚገባን ጉዳይ ነው። ስለዚህ አርነት እንወጣለን እኛ ክርስቲያኖች ስንል አንድ ጌታን የማያምን ሰው በአጋንንት ፖዘስ ተደርጎ ወይም ሙሉ ቁጥጥር ስር ውሎ እንደሚወጣው አይነት አርነት አለም የምናወራው እንደ ሰው ነገሮች ልንገባ አንችል። ነገር ግን በየጊዜው መዳን ያለበት የነፍሳችን ክፍል ነፃ ስለመውጣቱ ጉዳይ ነው። አሁን ይህንን ነገር ሰዎች በስነ መለኮታዊ አንጻር ሊከራከሩበት ይችላሉ እንጂ በልምድ ግን ምን አይነት ነገር ውስጥ እንዳሉ ያውቁታል። ሰዎች ልምዳችን ይነግረናል። ከነገር ናቸው ላይክ እኔ በጌታ አምኛለሁ አያመኝም እንደሚለው ሰው ማለት ነው። እንደዛ ያለ እንኳን እዚህ ጋር እየወጋው እንደሆነ ያውቃል፣ ይገባቸዋል። በጌታ አምኛለሁ አያመኝም ይላል፣ ግን አካላችን ከህመም ነፃ ሊሆን አይችልም። ግን ጌታ ፈዋሽ ነው። ጌታ ይፈውሳል። ዲቫይን ሄልዝም ይሰጣል፣ ዲቫይን ሂሊንግም ይሰጣል እግዚአብሔር። ግን እንድንክድ ግን የክደቱ ህይወት ውስጥ እንድንገባ ግን አይፈልግም እግዚአብሔር። በዚህ ምድር እስካለን ድረስ መከራ አለብን፣ የተለያየ ችግር አለብን። ጌታን ከዛ በላይ እንድንኖር ያደርገናል። ስለዚህ ይሄን ነገር ነው የምንናገረው። መጀመሪያ ላይ እንደምታዩት እኛ ግን ነፍሳቸውን ሊያድኑ ከሚያምኑት ነን። የዕብራውያን ጸሐፊ ተመልከቱ፣ ይሄ ሊያድኑ የሚለው ቃል የተከናወነ ነገር አለ የሚያወራው። የዳነ ሰው ነው የጻፈው። ከኔ ጋር ናችሁ? የዳነ ሰው በመንፈሱ የዳነ ሰው በክርስቶስ ያለ ሰው ነው የጻፈው። ግን ገና ሊያድኑ ከሚያምኑት ነን እያመንን ያለ ነው። ምክንያቱም ነፍሳችን ካለማቋረጥ የመዳን ሂደት ውስጥ ያለች አካላችን ነች እና በቤተክርስቲያን ውስጥ ያለው ትልቁ ችግራችንና እንቅፋታችን ያልዳነ ነው። በመንፈስ ድኗል፣ በመንፈስ ተሞልቷል፣ ይፎክራል፣ ጸልያል፣ ልሳን ይጸልያል። ነፍስ ግን ተይዟል። ይገባቸዋል። ነፍስ ግን ይከራከራል፣ ይጨቃጨቃል፣ ይጣላል። ከኔ ጋር ናችሁ? ነፍስ ግን ጸበኛ ነው። የስሜት ውጣ ወረድ አለበት ሰው፣ ፈቃዱ ነፃ አይደለም። ስለዚህ በዚህ ጉዳይ ላይ በጣም ልናስብበት ይገባል። እግዚአብሔር ነፃ ወጥታችሁ ነፃ ውጪ ያድርጋችሁ። ይህ በጣም አስፈላጊ ጉዳይ ነው። እግዚአብሔር ስም የተባረከ ይሁን። በቤተክርስቲያን ውስጥ የምናሳልፈው ብዙ ፐርሰንት እንግዲህ እኛ ጋር ፓስተርም ሲናገር ነበር፣ ብዙ ወጣቶች አሉ። አቨሬጅ እድሜያችን ቤተክርስቲያን ውስጥ ያለው አቨሬጅ የእድሜ ክልል ከ20 እስከ 35 እና እስከ 40 ዓመት ክልል ውስጥ ነው ብዬ በደፍረት መናገር ይችላሉ። ብዙ ሰው በሌት 20ዎች እና ኤርሊ 30ዎች አካባቢ ነው እና በቤተክርስቲያን አካባቢ ብዙ ጉልበታችን የሚፈጅብን ነገሮች የእርስ በርስ ማስታረቅ ነው። ታውቃላቸው እርስ በርስ ማስታረቅ ነው። የማሪጅ ካውንስሊንጎቻችን የምን ኢሹ ናቸው ታውቃለች? የነፍስ ኢሹ ናቸው። እንዲህ አለኝ እንዲህ ስላለኝ ጥዬ ሄድኩኝ አይደለ እንዴ? ባለፈው ላስታረቅ ነበር ሁለት ሰዎች። ምን ሆነህ ነው ጥለህ የወጣኸው? ቤት ጥሎ ወጥቶ ነው። ሪሞቱን አቀብኝ አልኳት። አላቀብልም ብላኝ ምንቅር ብላ ሄደች። በጣም ተናደድኩ። በሚቀጥለው ቀን ሪሞቱን አቀብኝ ስታልፊ ስላት አልሄድም አላቀብልም ስትለኝ ጥዬ ወጣሁ ቤት አለ። ሪሞት ስላልተቀበለ ማለት ነው። ሚስቶች ሪሞት ለማቀበል ነው ጌታ የሰጠን። አሜን። ያመናመን ይበላ በለው አሁን ያልተፈወሰ ስሜት ከኔ ጋር ናችሁ? ያልተፈወሰ አመለካከት ችግራችን እዛ ጋር ያለው። ስለዚህ ነፍሳችን በጌታ ስም ነፃ መውጣት አለባት። አሜን። ነፃ መውጣት አለባት። አገልጋዮች ከማገልገላቸው በፊት ነፃ መውጣት አለባቸው። ማንኛውም አገልግሎት የሚገባ ሰው ሰባኪ በሉኝ፣ ባለራእይ በሉኝ፣ መጀመሪያ ነፃ መውጣት አለበት። ምክንያቱም ያንን ኮተቱን ይዞ ስለሚገባ እዛ ውስጥ ማለት ነው። ከኔ ጋር ናቸው። መግቢያውን ትንሽ ልጥቀስላቸው። አሁን አክቹዋሊ አካክቸዋለሁ መግቢያውን። ከዛ ነፍስ የነፍስ ክፍል የሆኑትን እያንዳንዳቸው የምንመለከተው እያንዳንዳቸው ስንመለከት አብረን እንጸልያለን። ዝግጁ ናቸው ለመጸለይ? አብረን እየጸለይ ነው። ሁላችን የሚመለከተናል። እኔንም ይመለከተኛል፣ እናንተን ይመለከታል። የመግቢያ የሰላም አምላክ ሁሉ ሁለንተናችሁን ይቀድስ። ሁለንተናችሁ ማለት ሶስት ናቸው፣ መንፈሳችሁ፣ ነፍሳችሁ፣ ስጋችሁ። መጽሐፍ ቅዱስ ሁለንተናችሁ ይለዋል። ሰው አንድ ነው፣ ሁለት ነው፣ ሶስት ነው የሚባለው ነገር ውስጥ አልገባም። ሁለንተና ነው። ሁለንተናችሁን ይቀድስ ብሏል። ስለዚህ እግዚአብሔር በፈለገ መልጥ ያስቀምጠው ይህንን ነገር። እኔ ግን የማምነው ምንድን ነው? ሁለንተናችን እነዚህ ሶስቱ ነገሮች የያዙ ነው። ብያምናለሁኝ። መንፈሳችን በክርስቶስ በማመናችን ዳግም በመወለዳችን ምክንያት የዳንና ጌታ የነገሰበት በመሆኑ ከምንም አይነት አጋንንታዊ ተጽዕኖ ነፃ ነው። አሜን። መንፈሴ ነፃ ነው፣ ኢየሱስ ነግሶበታል። እግዚአብሔር ከኔ ጋር ኮሚኒኬት ሲያደርግ ለመንፈሴ ነው የሚያደርገው። ያንን እንዳልወስደው ነው ጥጉ ድረስ ነፍስ የምትዋጋኝ ስላልዳነች ከኔ ጋር ናቸው። ስለዚህ ነፍስ ስትድን እግዚአብሔር ለመንፈሴ ኮሚኒኬት የሚያደርገውን ነገር ይዤ ለመሄድ ነፃነቱን ትሰጠኛለች ማለት ነው። አለዛ ግን ያልዳነች ነፍሴ ትጋፋኛለች። ግልጽ ነኝ? ስጋችን የዚህ ዓለም ጊዜያዊ መኖሪያ ድንኳናችን በመሆኑ የተለያዩ ቁስቁልናዎች የተጋለጠ ቢሆንም በመገረፉ ቁስል ግን ተፈውሰናል። ጌታ ይባረክ። ጤናም ታውጆልናል። ስለዚህ በዚህ እኔ ጌታን ከተቀበልኩ ጀምሮ ምንም አይነት የህመም የአካል ህመም ደርሶብኝ አያውቅም የሚል ሰው እዚህ ካገኘሁኝ በፍጹም አልከራከረውም። እንደዋሸ ስላወቅኩኝ ኦልሬዲ አልከራከረው። እግዚአብሔር ግን ፈውሶኛል ካለ አምነዋለሁ። አሜን ነው። ህመም እያለብኝ ግን ከዛ በላይ እንድኖር አድርጎኛል ካለ ግን አምነዋለሁ። አሜን ነው። አሁን ያለኝን ደዌ ደግሞ እግዚአብሔር እንደሚፈውሰኝ አምናለሁ ካለኝ ግን አምነዋለሁ። ከኔ ጋር ናቸው። ነፍሳችን ሶስተኛው ሁለንተናችሁ ከሚባለው ክፍል አንደኛው ነፍሳችን በመንፈሳችንና በስጋችን መካከል የጦርነት መስክ የሆነችው አርነት የሚያስፈልጋት ክፍላችን ነች። ጦርነቱ ያለው ነፍሳችን ጋር። የነፍስን ጦርነት ካሸነፋችሁ የዚህ ዓለምን ጦርነት አሸንፋችኋል። ስለዚህ እግዚአብሔር በሙላት እንዳንለማመድ ጌታ አልፈቀደም ምናምን የጠላት ውጊያ ምናምን ከብዙ አንጻር ልናየው እንችላለን እንጂ ዋናው ቁም ነገሩ ያለው የነፍሳችን አርነት ጉዳይ ነው። ሰው ነፍሳችን አርነት ባወጣን ቁጥር ወደ እግዚአብሔር ክብር በእኛ ህይወት እየተገለጠ እያስተናገድ ነው እንሄዳለን። የነፍስ አርነት ወሳኝነት፣ ማንኛውም በክርስቶስ አምኖ በመንፈስ የዳግም መወለድን ታምራት ያገኘ ሰው የነፍሱ አርነት መፈለግ አለበት። እንደ አማኞች በክርስቶስ ያገኘውን የበዛ ህይወት በሙላት ለመለማመድ የነፍሳችን አርነት ጉዳይ ወሳኝ ነው። ደጋግሜዋለሁ። ሶስት የነፍስ ክፍሎች በጠላት ተጽዕኖ ስር ሲወድቁ አንብቡት በደንብ። በክርስቶስ ያገኘነውን ህይወት ለመለማመድ አስቸጋሪ ነው። ሶስቱ የነፍሴ ክፍሎች ዛሬ የምንመለከታቸው በጠላት ተጽዕኖ ውስጥ ካለ የእግዚአብሔር ነገር ይፈሳል ወደኛ፣ ግን ልንለማመደው አንችልም። ይነገረናል፣ ግን ልንገባበት አንችልም። ሌላው ሰው ምን ነው ይሄን ነገር ያገኛል ምንድን ነው? ብዙ ሰው ጥሩ ነገር ውስጥ ያለው እኔ ግን አይደለሁም በሚል ውስጥ እንቀራለን። ለምን? የነፍስ አርነት ስላልተገኘ ማለት ነው። ይግለጽልን እግዚአብሔር። ለምሳሌ አንብቡት። አእምሮ ሲቃወስ፣ አእምሮ የነፍስ ክፍል አንዱ ነው። ከትክክለኛ ውሳኔ በእውቀት ከመኖር ይገታናል፣ ታውቃላችሁ። ስለዚህ አእምሮ ነፃ መውጣት አለበት። ፈቃድ ሲነካ ከእውነተኛነት ከእውነተኛው ወደ ስተተኛው እንድናዘነብል ያደርገናል። ምክንያቱም ፈቃዳችን ወዴት ምን ነገር እንደምናስተናግድ የሚወስነው ክፍላችን ስለሆነ ማለት ነው። በጌታ ጌታን በመቀበላችን አልዳኑም እነዚህ ክፍሎች። ቃሉ የተጻፈልን እነዚህ ክፍሎች እንዲድኑ ነው። ወንጌል የተጻፈልን መልእክቶች ጻፉልን። ስሜት ሲዛባ ከደስተኛ አምልኮ ሰዎች ደስ አላቸው። የሚያመልኩ ሰዎች አጋጥሟቸው እኛም በዛ ውስጥ አልፈን እናውቃለን። ስሜት ስለተዛባ ስሜት ነፃ ስላልወጣ ከማመን የሚገታን ምንድን ነው? ስሜታችን ነው። ውስጣችን የሚያውቀውን የቃሉን እውነት እንዳናምነው የሚያደርገ ምንድን ነው? ስሜታችን ነው። ስሜታችን ሲዛባ ከነዚህ ለበሽታም ያጋልጣል። አለ መጣበታለሁ። ስሜት የብዙ የበሽታ ምንጭ እንደሆነ ይነግሩ ነው፣ እኛም እናውቀዋለን። ስለዚህ ነፍሳችን በሶስት ትከፈላለች። አእምሯችን፣ አገኛችሁት? ይሄን ዴፊኒሽን አሁን ማግኘት አለባችሁ። ምክንያቱም የሚቀጥለውን ትምህርት የምንቀበላቸውን ትምህርቶች የሚወስነው መሰረታዊ ጉዳይ ይሄ ስለሆነ ማለት ነው። የነዚህ የአእምሮ የፈቃድና የስሜት እስኪ ነፍሳችን በስንት ትከፈላለች? ውስጣችሁ እንዲተከል ስለምፈልግ ነው። እስኪ አእምሮ በሉ፣ ፈቃድ በሉ፣ ስሜት በሉ። ነፍሳችን እነዚህ ሶስቱን የያዘች እና የነፍስ መዳን ስንል የምናወራው ስለ እነዚህ ሶስቱ ለሶስቱ። ስለዚህ መንፈሴ ድኖ ዳግም ተወልጄ ዛሬ ብሞት ወደ መንግስተ ሰማያት እየሄድኩ እንኳን በሶስቱ ዙሪያ ታስሬ እዚህ ምድር ላይ ተንከራትቼ መኖር እችላለሁ። ከኔ ጋር ናቸው። እግዚአብሔር በቤተክርስቲያን ውስጥ ክላስ የለውም፣ ሁሉም በረከትን ሰጥቷል። ሰዎች ግን ያላቸው አርነት ነው ምን አይነት ነገር ውስጥ እንደሚገቡ የሚወስናቸው። ስለዚህ አንድ ሰው ተራ የተባለ ህይወት የሚኖር ክርስቲያን የሚኖረው እግዚአብሔር ስለፈረደበት አይደለም። ያን የሚኖረው ነፍሱን ነፃ ስላላወጣ። ስለዚህ አእምሮ በሉልኝ፣ ፈቃድ በሉልኝ፣ ስሜት በሉልኝ። አትርሱ፣ ዛሬ ያታገላችሁ ነገር ካለ ጠዋት ከሶስቱ አያልፍም። ማታ እንቅልፍ የነሳችሁ ነገር ካለ ከሶስቱ አያልፍም። አረጋግጥላችኋለሁ፣ ነፃ መውጣት ያለበት ያጋ። በኋላ እግዚአብሔርም እኮ መጣና ጎበኘ ስትሉ ከዚህ ከአንዱ ነገር ነፃ ሲያወጣችሁ ነው። ወደዛ እንጂ እግዚአብሔር ሁልጊዜ እንደጎበኘን ነው። መንፈስ ቅዱስ ሁልጊዜ በውስጣችን ነው ያለው። ግን እነዚህ ናቸው የሚያታግሉ። አእምሮ ዴፊኒሽኑን ተመልከቱልኝ። አእምሯችን የምናሰባስበውን ሀሳብና እውቀታችን የሚወስንልን እና የሚቆጣጠርልን የነፍሳችን ክፍል ነው። የምናስበው ሀሳብ፣ እውቀታችን፣ ይሄ የውቀታችን ክፍልና የሐሳባችን ክፍል በሙሉ በአምራችን ውስጥ ነው ያለው። መንፈሴ ድኖ በጌታ ድኜ ሙሉ ህይወት ከጌታ ተቀብዬ ዘላለም ህይወት ተቀብዬ አምሮዬ ግን በቦንዴጅ ውስጥ ሊሆን ይችላል። ስለዚህ ነፃ መውጣት አለበት። ፈቃዳችን የምንተገብረውን ተግባር የሚወስንልን የነፍሳችን ክፍል ነው። ስለዚህ በአምሮዬ አንድ ነገር አስቤ ፈቃድ ከሌለኝ አላደርገውም አይደል? ዛሬ መሄድ አለብኝ እዚህ ስልጠና ላይ ብሎ ፈቃድ ስለሌለ ያልመጣ ሰው እንዳለ ታውቃለች። አስቦት ማለት ነው። ሰርከምስታንስ ሁኔታው በፈቃዱ ላይ አይሎበት ወይም ሌላ ፈቃድ ወስዶት፣ ያ ፈቃድ የወሰደው ፈቃድ የማይረባን ፈቃድ ሊሆን ይችላል፣ ተራ ነገር ሊሆን ይችላል። አብረን ስለዚህ ፈቃዳችን ወሳኝ ጉዳይ ነው። ምክንያቱም አንድ ነገር የማቃውን ወይም የማሰላስለውን ነገር የመተግበሬና ለመተግበሬን ጉዳይ ስለሚወስን ማለት ነው። ጠዋት መነሳት እና መጸለይ ያለብኝ እግዚአብሔር ላስ ቬጋስን እግዚአብሔር ይስጣትና ማስመሸት ታቀበታለች። እኔ ማተሳ አይደለው ለምንም ቢያም አብሽቻለሁ። ሰሞኑን ያመሸው ግን ጠዋት ካን ጫጫኛ ግን ጠዋት ማንበርከክ እንዳለብኝ አቃለው። ስለዚህ ፈቃዴ ነው አሸንፎ የሚነሳው ጌታ ይባል ውስጤ እኮ መጸለይ ይፈልጋል። ከኔ ጋር ነው ግን ፈቃዴ ግን ማሸነፍ አለ። ፈቃዴ ከደካማ ከሆነ ግን ምንድን ነው የምለው አመቻመቻለሁ። ሪዝን ይመጣል ከዛ በኋላ አብረነን ስሜታችን አንድ ሐሳብም ሆነ ተግባር አንድ ሐሳብ አምሮ ተግባር ፈቃድ የሚያመጣው ጉዳይ ከነገር ናቸው። ያንተላ በምን አይነት ዝንባሌ ወይ ሙድ እንደማደርገው የሚወስነው ነው። ስለዚህ የቤት ራት ጊዜ ልናሳልፍ እንችላለን ከባለቤቴ ጋር በፈቃድ ያደረኩት አስቤብን ያደረኩት ግን ስሜቴ ጥሩ ካልሆነ ግን በስደስ በማይል ሙድ ነው ማድረግ አኩርፌ ላደረገው ይችላሉ። አኩርፎ የሚያገለግሉ ሰዎች አላያቸው? አኩርፎ የሚዘምሩ ሰዎች አላያችሁ? አኩርፎ የሚያገለግል የሚሰብክ ሰው አላያችሁ? ሰዓት እንዳይበላችሁ ዛሬ ሊል እንደሚችል ታውቃላችሁ። ወገኖች እግዚአብሔር ነፃ ያውጣን። አሜን። ነፃ ያውጣን። የነፍስ አርነት መጽሐፍ ቅዱሳዊነትን ሁለት ጥቅሶች አንብቡት። እዛ ጋር አለላችሁ። በጣም መሰረታዊ እውነታ የሚሰጧችሁ ጥቅሶች ናቸው። አንደኛ ጴጥሮስ ምዕራፍ አንድ ውስጥ እርሱን ሳታዩት ትወዱታላችሁ፣ አሁንም ምንም ባታዩትም በእርሱ አምናችሁ አማኞች ናቸው። አስቡ የእምነታችሁን ፍጻሜ አሁን ያመናችሁበት የዳናችሁበት እምነት ፍጻሜው መቼ ነው? የነፍሳችሁ መዳን እየተቀበላችሁ ኮንቲኒየስሊ እየተቀበላችሁ ካለማቋረጥ እየተቀበላችሁ በማይነገርና ክብር በሞላበት ሐሴት ደስ ይላችኋል። ጌታ ይባረክ።
አሜን።
ስለዚህ ነፍሳችሁ ካለማቋረጥ መዳን አለባት። ድናችኋል፣ እናንተ የዘላለም ሕይወት አግኝታችኋል። ነፍሳችሁን ካለማቋረጥ መሆን አለባት፣ መዳን አለባት። አቤት! በቤተክርስቲያን ውስጥ በድል የሚመላለሰው ካያችሁ ነፍሱን እያዳን ያለ ሰው ጋርቤጅ እያረገፈ ያለ ሰው እያሸነፈ ያለ ሰው ነው። ያዕቆብ እንደዚህ ነው። ስለዚህ ርኩሰትን ሁሉ ክፋትን ሁሉ ትርፍ አስወግዳችሁ ነፍሳችሁን ማዳን የሚችለው እንድኛለሁ አለ እንዴ? መንፈስ ንዳ ነው። ያ ኢነርማን ንዳ ነው። ከእግዚአብሔር ጋር የተገናኘው ክፍል ያኛው። ነፍስህ ግን ማዳን የሚችለውን የእግዚአብሔርን ቃል ካለማቋረጥ መቀበል አለብህ። ሰባኪም ነፍሱ መዳን አለበት፣ ነቢይም ነፍሱ መዳን አለበት። አሜን ነው። ትንቢትን ለክፉ ነገር እንዳይጠቀም አልሰማችሁኝ? ባለራእይም መዳን አለበት ነፍሱ፣ ካለማቋረጥ እየዳነ መሄድ አለበት። አለዛ ያንን እግዚአብሔር የሰጠንን ስጦታ እንኳን ለማይረባ ነገር የምንጠቀመው ካልዳነ ነፍስ የተነሳ ነው። ታግዙኛላችሁ? አይ ላቭ ዩ ብያለሁ። መግቢያው ግልጽ ነው። ይሄ መግቢያ አንደርስታንድ ካላደረጋችሁት የሚቀጥለውን ትምህርት በሙሉ ሚስ አንደርስታንድ አድርጉ፣ ወደ ሌላ ሀሳብ ነው የምትወስዱ። ስለዚህ ዛሬ ምንድን የምናደርገው አሁን ስለ አእምሮ ነው የምንነጋገረው። ስለ አእምሮ እንነጋገራለን፣ ስለ አእምሮ እንጸልያለን። ምን ይመስላችኋል? እግዚአብሔር አእምሮን ነፃ እንዲያወጣ ሰው እንዲሆን አእምሮ እንዲሰጠው፣ ነፃ የሆነ አእምሮ እንዲሰጠው፣ ማሰብ የሚችል አሜን ነው ክሬኤት ማድረግ የሚችል በቃ ነቃ ያለ በምንም ነገር ያልደነዘዘ ጥጉ ድረስ መሄድ የሚችል አእምሮ እግዚአብሔር እንዲሰጠኝ አሜን ነው። እሺ አእምሮን እንመልከት። አንድ 30 ደቂቃ ውስጥ ማጠናቅ ይችላሉ ብዬ አስባለሁኝ። አይ ነው ሰዓት ላይ እንዳላስጨነቃችሁ ያውቃለሁ፣ እንደዛ ስለሆንኩ ነው። ይቅርታ አድርጉልኝ። የነፍስ አርነት ክፍል አንድ አእምሮ መግቢያው እዛ ጋር ያለላችሁ። አእምሯችን የምናሰላስለውን ቅድም ብየዋለሁኝ፣ እንደገና እየደገምኩት ነው። የምናሰላስለውን ሀሳብና እውቀታችን የሚወስንልንና የሚቆጣጠርልን የነፍሳችን ክፍል ነው የነፍሳችን ክፍሎች በሙሉ የሚነካ ስለሆነ ስለምናስበው ሀሳብ መጠንቀቅ አለብን። ማስበው ሀሳብ ስሜቴንና ፈቃዴን የሚነካ ጉዳይ ስለሆነ በጣም በጣም ሲሪየስ የማሰብ ያለብኝ ጉዳይ ስለ አእምሮዬ ነው፣ ስለ አእምሮዬም ስለማሰላስለው ነገር ነው። ማንኛውም ሰው ከሀሳብ ውጭ መኖር አይችልም። እስቲ ላለማሰብ አሁን 20 ሰከንድ ልስጣችሁና ላለማሰብ ሞክረው። አትችሉም በፍጹም። ይሄ ጭንቅላት ከማሰብ በፍጹም መከልከል አይቻልም። የምታስቡትን ነው መምረጥ የምችሉት እንጂ ላለማሰብ አትችልም። አምሮ ብላንክ መሆን አይችልም። ሚያስገር ካለማቋረጥ 24 ሰዓት ሙሉ ከዚህ ዓለም መውሰድን ላይ ድረስ ከመስራት የማያቆም ነገር ቢኖር አምሮ ነው። ስለዚህ ምናስበው መምረጥ አለብን። ምክንያቱም የዛ ጉዳይ ወሳኝ ስለሆነ ሐሳብን ዝራ ይሄን አባባል ታቆታላችሁ ያስባለሁ። ተግባርን እጨድ፣ ተግባርን ዝራ፣ ልማድን እጨድ፣ ልማድን ዝራ፣ ባህሪን እጨድ፣ ባህሪን ዝራ፣ ማንነትን እጨድ። ይሄ ማይቀር ሳይክል ነው። በማንኛውም ሰው ምናሰላስለውን ሐሳብ ነው ድንገት አድርገን የምናገኘው። መቼ እንዳደረግነው እንኳን አናውቅም። ምክንያቱም ሐሳቡ ስለሞላ ማንነት ዝግጁ ነው። ኦፖርቹኒቲው ሲገኝ አያማክረንም፣ ያደርገዋል። ለመዚህ ውስጥ ተሞልቶ ኮማንድድ ነው፣ ዝግጁ ነው። ከኔ ጋር ናቸው። ተግባርን ደግሞ ሲደጋግሙት ምን ይሆናል? ልማድ ይሆናል። ተግባርን ዲስፕሊን እንለዋለን። ብዙ ሰዎች በዲስፕሊንና በልማድ መካከል ያለው ልዩነት አያውቁም። እና በዲስፕሊን የሚኖሩ ሰዎች እንዳሉ ታውቃላችሁ። በዲስፕሊን አይኖርም፣ በልማድ ነው የሚኖረው። ለምሳሌ እዚህ ሀገር በተለይ ከመጣን በኋላ ጥርስ መቦረሽ ምን ሆኗል? ዲስፕሊን ሆኗል እንዴ? አይደለ። ምንድን የሆነው? ልማድ ከመሆኑ በፊት ግን ምን ሆኗል? ዲስፕሊን መሆን ነበረበት። ዲስፕሊን ማለት ራሳችሁን እየቀጣችሁ የምታደርጉት እያስታወሳችሁ የምታደርጉት ማለት ነው። ማለት በሌላ አባባል ልጆች ሲያጠፉ ምን አደርጋቸዋለሁ? ዲስፕሊን አደርጋቸዋለሁ። ምክንያቱም ያን ነገር ልማድ አድርገውት እስኪተውት ድረስ። ከኔ ጋር ናቸው። ወይ ደግሞ ጥርሱን ሳይ ፍሎስ ሳያደርግ ማታ ከተኛ ዲስፕሊን ይደረጋል። ለምን? ያን ነገር ልማድ እስኪያደርገው ድረስ። የዲስፕሊን አላማው ወስዶ 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 ያ ነገር ምን እስኪሆን ድረስ ነው። ልማድ ከሆነ በኋላ ዲስፕሊን ለቋችሁ ነው የሚሄደው። ሁሉ ጊዜ በዲስፕሊን ከኖራችሁ በጣም አደገኛ ቀጠና ውስጥ ነው ያላችሁት። ከኔ ጋር ናቸው። ስለዚህ ተግባራችን ስንደጋግመው ምን ይሆናል? ልማድ ይሆንና ምን ይሆናል? ላለነገር ላለማድረግ አንችልም ማለት ነው። ላለማድረግ አንችልም። ከዛ ልማድን ስንዘራ ምን ይሆናል? ባህሪ ይሆናል። ባህሪ ነው ከዛ በኋላ ማንነት ሆኖ ፍጻሜያችን የሚያበላሸው ማለት ነው። ስለዚህ አእምሮዬ በጌታ ስም ነፃ መውጣት ጉዳይ የፍጻሜ ጉዳይ ነው። የመጨረሻዊ ጉዳይ ነው። የማንነቴ ጉዳይ ነው። ወሳኝ ጉዳይ ነው። አራቱ የሀሳብ ምንጮችን እዛ ጋ እነዚህ ነገሮች ተመሳሳይ ናቸው። በየአእምሮ በስሜት ውስጥ እነዚሁን ታገኛቸዋላችሁ። በሌላ መልኩ ማለት ነው አራት ምንጮች ናቸው። ሀሳብ ዝም ብሎ አይፈጠርም። እኔ ውስጥ ምንጭ አለው። የመጀመሪያው የሰይጣን አታላይ የሰይጣን ሀሳብ ብያዋለው። ቃሉ ያስተምረናል። በሰይጣን እንዳናታለ የእርሱን ሀሳብ አንስተውም። ጠላት ካለማቋረጥ ሀሳቡን እናንተ ያመጣል። የምታዩትን ነገር በማይሆን መልኩ እንድተረጉሙ ሀሳብ ይዘራል። በእግዚአብሔር ላይ የተለያየ ሀሳብ እንድታረጉ የተለያየ ሀሳብ ሊያመጣ ይችላል። በቤተሰባችሁ ላይ፣ በትዳራችሁ ላይ፣ በስራችሁ ላይ፣ በፊውቸራችሁ ላይ፣ በማንነታችሁ ላይ፣ በዘራችሁ ላይ፣ በባክግራውንዳችሁ ላይ፣ በሰራችሁ ስህተት ላይ ካለማቋረጥ ሀሳብን ያመጣል። የጣመመ አታላይ የሆነ ስለዚህ ምን አለ ጳውሎስ ሲናገር፣ አንስተው እንዳንታለል አንስተው። ይሄ የጠላት ሀሳብ ነው ብለን የምንመዝንበት ሚዛን አለን ማለት ነው። እዚህ ጋር ምድራዊ የሰው ሀሳብ አለ ደግሞ ወደ እኛ የሚመጣ የሰውን ሀሳብ በእግዚአብሔር እውቀት ላይ የሚነሳውን ከፍ ያለውን ነገሩ እናፈርሰናል አለ የሚለው። ካለማቋረጥ ሰዎች ወደ እናንተ ሀሳብ እንደሚለቁ ታውቃላችሁ። በቴሌቪዥን ይመጣል አይደለም፣ በሚዲያው ይመጣል፣ ሰዎች ደውለው ይነግሯቸዋል፣ በመጽሐፍ ይመጣል፣ በተለያየ መልኩ ይመጣል፣ በመካሪነት ይመጣል። እነዚህን ሀሳቦች በእግዚአብሔር እውቀት ላይ የሚነሱ መሆናቸውን እያጠራን ማፍረስ አለብን። መቀበል የለብንም፣ ዝም ብለን ማስተናገድ የለብን። በተለይ ከሀገራችን ታውቃላችሁ፣ የኦራል ትራዲሽን ያለን እግዚአብሔር ይርዳል። ጥሩ እናደንቃለን፣ መጥፎን ደግሞ እናፈርሳለን። ከሀገራችን ላይ ታውቃላችሁ፣ ግን በጣም አደገኛ የሆነ የኦራል ትራዲሽን አለን። የሰማነውን የምናምን ሰዎች ነን። በመስማት ነው የምንሄደው። ተባለ ይባላል። በግሩፕ ነው የምንወስነው፣ በግሩፕ ነው የምንጨነቀው፣ በግሩፕ ነው የምንደሰተው። ሰውን ስንቀበል በግሩፕ ነው። ከኔ ጋር ናችሁ። ሰውን ስንጥል በግሩፕ ነው። እግዚአብሔር ይርዳን። እግዚአብሔር የራሳችሁን ህይወት ይስጣል፣ ያመናችሁበትን የምትኖሩበት። ይሄ በጣም ወሳኝ ጉዳይ ነው። ሶስተኛው የከንቱ የግል ሀሳብ ነው። ከንቱ እንግዲህ አህዛብ ደግሞ በአእምሯቸው ከንቱነት የራሳቸው ከንቱ የሆነ ሀሳብ አላቸው። ቁጭ ብሎ ይፈላሰፋል። ከዛ ያን ነገር ወስዶ ይተገብሩታል። ስለዚህ ከንቱ ከሆነ ከግል ሀሳብ እግዚአብሔር ያድነን። የራሳችን ሀሳብ ራሱ መመዘን አለበት፣ ከንቱ እንዳይሆን፣ የትመም እንዳይደርስ እንዳይሆን። ስለዚህ አህዛብ በዛ ሁኔታ ነው የተመላለሱት። እባካችሁ እናንተ እንደዛ አትመላለሱ። ከንቱ ከሆነ ከግላችሁ ሀሳብ እግዚአብሔር ነፃ ያወጣችሁ ማለት ነው። ለክርስቲያኖች ነው የተጻፈው ነገር፣ ለዓለማዊ አይጻፍም። ለዓለማዊ ደህንነት ነው የሚጻፈው። አሜን። ወንጌል ልንገር ካላችሁ ማለት ነው። አራተኛው የከበረ ጌታ ሐሳብ ነው። እሱ ዶሚኔስ ያደረገ ነው አርነት የሚመጣው። ዳዊት በራሱ ዘመን የማን ሐሳብ አገለገለ? የራሱ ሐሳብ ነበር። ወጣገቡ እና ሚልኮል ሐሳብ ነበር። የብዙ ሐሳብ ነበር። የነገስታት ሐሳብ አለ። የተለመደ የዘመኑ ሐሳብ አለ። የገቨርን ያደረገ ሐሳብ አለ። ሰዎች ኢንተርቴን የሚያደርጉት እሱን ሁሉ ቢብሎ ነው። እግዚአብሔር ሐሳብ ይሻለኛል። የሐሳባችን ወሳኝነት ላሳያችሁ። የሐሳባችን ወሳኝነት አብረንም
አሜን።
እንዴት ነው?
በጣም
መጥፎ ሐሳባችሁብኝ። ሐሳባችሁን ተቆጣጠሩ። እሺ፣ የሐሳባችን ወሳኝነት አራት ነጥቦች ዛሬ አስቀምጨላችኋለሁ። እነዚህ መንደርደሪያ ናቸው። ጨምሩበት እናንተ ባካችሁ፣ አጥኑ። ሐሳቤ ምን ወሳኝነት አለው በእኔ ህይወት ላይ ብላችሁ ከእግዚአብሔር ቃል እያወጣችሁ ሂዱ። እነዚህ መንደርደሪያዎች ናቸው። ሐሳባችን ወሳኝ የመሆኑን ጉዳይ አንዱ ነጥብ የእግዚአብሔርን አብሮነት የሚወስን ጉዳይ ነው። ታውቃላችሁ፣ እግዚአብሔር ከእኔ ጋር የመሆንና ለመሆኑ ነገር ሐሳቤ እንደሚወስን። ከእግዚአብሔር ጋር ጠላቶች የነበርነው በምናችን ነው? ቆላሲስን እንዳያሉታል። በሐሳባችሁ ጠላቶች ነበራችሁ ከእግዚአብሔር ጋር የሚያዋድደንም የሚያጠላንም ሐሳባችን። ቅንቅኑ ስናስብ እግዚአብሔር ፕሬዘንሱ ይመጣል። ወዳጃችን ጠማማ ነገር ስናስብ የእግዚአብሔር መገኘት ከኛ ይሸሻል። ከሐሳባችን ነው የሚነሳውም የሚያልቀውም ከሐሳባችን። ትላንትና በዚህ ጉዳይ ላይ ስንነጋገር ነበር ማታ። እኔ ግን እላችኋለሁ ብሎ ጌታ አፕግሬድ ያደረገው ጸቡ የሚጀምረው ምናችን ጋር ነው የሚለው። ስታደርገው አለም እግዚአብሔር የሚጣላ አለ። ሳያሰብከው ገና እግዚአብሔር ተጣልቷል። ከዛ ነገር ጋር ችግር አለበት እግዚአብሔር ጋር። ስለዚህ የእግዚአብሔር ፕሬዘንስ ወደ እኔ እንዲመጣ ጥሩ ጥሩን ማሰብ ሲጀምር፣ አሜን፣ ሰውን መባረክ፣ ስለ ሰው መጸለይ፣ ሰውን ይቅር ማለት፣ እነዚህን ሀሳቦችን ማስተናገድ ሲጀምር የእግዚአብሔር መገኘት፣ የእግዚአብሔር ወዳጅነት ወደ እኔ ይቀርባል። ሌላው ሀሳቤን ነፃ ማውጣት ያለብኝ የወሳኝነቱ ጉዳይን ሳስብ የመንፈሳዊ ውጊያን ስኬታማነት ይወስናል። ታውቃላችሁ፣ አንደኛ ጴጥሮስ እንደዚህ ነው የሚያስታውሰን፣ ክርስቶስ በስጋ ስለ እኛ መከራ ተቀበለ ብሎ ብዙ ሀሳቦች ይናገራል። ከዛም ይላል እናንተም ደግሞ ያን ሀሳብ እንደምን አድርጉት። ጦርነታችን ፊዚካል አይደለም አለ የሚለው፣ የምንጋደለው ከምን ጋር አይደለም ብሏል፣ ከስጋና ከደም ጋር አይደለም። ሀሳባችሁ ነው ጦርነትን የሚያውጀው። የሚያሸንፈውም በሀሳብ ነው። አንድ ሰው የሚሸነፈውም በሀሳብ ነው። አንድ ሰው ምን አለ? አልችልምም ካልክ እችላለሁም ካልክ ትክክል ነህ አለ። ለምን አልችልም ካልክ አትችልም፣ እችላለሁ ብለህ ካሰብክ ደግሞ ትችላለህ። አልችልም ያላችሁትን ነገር ስታረጉት አይታችሁ በራሳችሁ አልተገረማችሁ? እውነት እንነጋገር። ማን ነው እስቲ ሰው ሀገር ሄዶ ማያውቀው ባህል ውስጥ ማያውቀው ቋንቋ ውስጥ ገብቶ ሰንጥቆ ገብቶ ሰርቶ ራሱን ችሎ ሌላውን ሰው ለመርዳት የሚችል ይታሰባል እንዴ? ይሄ ነገር ግን ችለነዋል። አልችልም ካላችሁ ትክክል ናችሁ፣ ይችላልም ካላችሁ ትክክል ናችሁ። ዛሬ አልችልም የምትሉትን ወደ ችላለሁ ለውጡና መቻል መጀመር ትችላለህ። እግዚአብሔር ያስችላል። ስለዚህ ውጊያው ያለው የቱ ጋር ነው? ጦርነቱ ያለው የቱ ጋር ነው? ጌታን በሀሳብ ሲዋጋው በሀሳብ አለው የመለሰለት። ማቴዎስ አራትን አጥምት እንደዚህ ሲለው ነው እንደዚህ ብለው ተብሎ ጽፏል። ፊዚካል የሆነ ነገር ውስጥ ግብግብ ውስጥ ጌታ ኢየሱስ ሲገባ አትመለከቱም። በሀሳብ የመለጠለትን ውጊያ በሀሳብ ነው የመለሰው። እነ ይሁዳ ደግሞ በሀሳብ መጣላቸው፣ አሳልፈው ሰጡ አለ። ሀሳብ ሰይጣን ሀሳብን በአስቆሮቱ ይሁዳ ውስጥ ካስገባ በኋላ አለ የሚለው ጌታ አሳልፈው እንዲሰጥ ያደረገው በምንድን ነው? በሀሳብ ነው። ውጊያችንን ማሸነፋችንን አለማሸነፋችን የሚወስነው ምናችን ነው? ሶስተኛ የማደጌና አለማደጌን ነገር ይወስናል። ዘር ተዘራ፣ አንብቡት ሉቃስን። ዘር ተዘራ፣ ወደቀብን፣ አእምሯችን ውስጥ ገባ። ከዛ ግን ምንድን ነው በህይወት ዘመን በሀሳብና በባለጠግነት ምቾት ይታነቃል ያ ፍሬ። ስለዚህ ፍሬያማ ሊሆን አይችልም ያ ዘር። ለምን? ሀሳብ ተዘርቷል፣ ግን ሌላ ሀሳብ መጥቶ አንቆታል። ስለዚህ የማደጌና አለማደጌን የሚወስነው ምንድን ነው? እዚህ ጋር ነው የምቀበለውን የህይወት ቃል በቅንነት ከተቀበልኩና ካስተናገድኩት አድጋለሁ። አለዛ ግን በሌላ ሀሳብ ይታነቃል፣ ማደጌ ነገር ይወስናል ማለት ነው። እንዴ ግልጽ ነኝ ወይ? ማንነታችንና ፍጻሜያችን ይወስናል። ቅድም ብለነዋል፣ ሰው በልቡ እንዳሰበ እንዲህ ነው ይላል። ሰው በልቡ እንዳሰበ እንደዚሁ ነው። ሰው የሚያስበው ነው። ሰው ከሚያስበው ውጭ ማንነት የለው። ስለዚህ የአእምሮዬን ነፃነት ወይም አርነት ለመፈለግ የሚያነሳሳኝ የአእምሮዬን አስፈላጊነትና ወሳኝነት ስገነዘብ ነው። ስለዚህ ይህን ያህል ወሳኝ ነው። እናንተ አምስተኛ፣ ስድስተኛ፣ ሰባተኛ ብላችሁ ምናልባት እስከ አስር ልትጨምሩ ትችላላችሁ አእምሯችን ምን ያህል ወሳኝ እንደሆነ። አሁን የሚቀጥሉትን አምስት ነጥቦችን መልከትና በሱራ አብረን እንጸልያለን። ጌታ ይባረክ። አሜን። ጥሩ አድርገን እንጸልያው። አሜን።
አሜን።
ጥሩ አድርገን ጌታ ይባረክ።
አሜን።
ስለ አርነት እናወራ። ብዙ ጊዜ አርነት እንዳንወጣ ከሚያደርጉ ነገሮች አንዱ የትህትናና የአመለካከት ጉዳይ ነው። አርነትና ክብር መጠበቅ አብረው አይሄዱም። እኔ ችግር ያለብኝ ሰው ነኝ፣ እግዚአብሔር ነፃ ሊያወጣኝ ይገባል የሚልን ትህትና ይጠይቃል። እኔ ጋር ናቸው ይጠይቃል። እግዚአብሔር ስለ አርነት ካወራን ምን ያስፈልገናል ማለት ነው? አትፍራ ካለ እግዚአብሔር ምን አለ ማለት ነው? ፍርሃት አለ። እነ ኢያሱ እኮ አትፍራ ብሎ ነው የመጣው። ጀግናው የሚዋጋውን ሰው መጣን አትፍራ፣ ውስጡን ያውቀዋል ኢያሱ። አልፈ ጌታ አዲ አልፈራሁም፣ አታየኝም እንደ እየተዋጋው አላለም። እየተዋጋው ነው፣ ግን ፍርሃት እንዳለብኝ ያውቋል እግዚአብሔር። ሰው አርነት እያወራን ነው ጌታ ዛሬ።
አሜን።
ምን ማለት ነው? አርነት ያስፈልገናል ማለት
ነው። አሜን።
ስለዚህ አድሜት እናርገው እንቀበል። ነፃን ነው እግዚአብሔር ነፃነት ይሰጠኛል። እኔም አብሬያችሁ ጸልያለሁ። ጌታ ይባረክ። እኔም የነፍሴን መዳን የምታገል ሰው ነኝ። እግዚአብሔር ነፃ ያወጣኛል። ኢየሱስ ጌታ ነው። አምስት የአእምሮ አይነቶች ላሳያችሁ። ከአራቱ ነፃ ያወጣን ጌታ። ይህንንም አልጠቀስከው አለ ካላችሁ ደግሞ መዝግቡት እዛ ጋር፣ በሱ ላይ እንጸልያለን ማለት ነው። አንደኛ የማይረባ አእምሮ ነው። እግዚአብሔር ከማይረባ አእምሮ ነፃ ያወጣል። የማይረባ አእምሮ አደገኛ አእምሮ ነው። ሮሜ 1:28 ላይ ስለ ግብረ ሰዶሞች፣ ስለ እነዚህ አእምሯቸውን ጥለው ስለሄዱ ሰዎች ሲናገር የጠቀሰው አእምሮ ነው። እግዚአብሔርን ላለማወቅ ባልወደዱ መጠን እግዚአብሔር ለማወቅ ባልወደዱ መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው። እንደውም እንደሚለው በነገራችን ላይ የማይረባ አእምሮ በተለይ አማኞችን ይዋጋሉ። እንደሚዋጋ ልንገራችሁ፣ እግዚአብሔርን ባወቁት መጠን ስላላከበሩት ይላል። ሰው አማኞች እግዚአብሔርን የማወቅ እድል ስለተሰጠንና እውቀት ስላለኛ ጋር ለዚህ ነው። አንድ በእግዚአብሔር ቤት በጣም ጥሩ እየሄደና እያገለገለ የነበረ ሰው ወደ ዓለም ሲሄድ በጣም መጥፎ ነገር ውስጥ የሚገባው ለምን? ለአእምሮ ለማይረባ አእምሮ የመሰጠት ዝንባሌ አለ። ይሄ የማይረባ አእምሮ የሚመጣው ብዙ ጊዜ እግዚአብሔርን ባወቅነው መጠን ማክበር ሲያቅተን ነው፣ ወይም ማክበር ሳንፈልግ ስንቀር። ስለዚህ እነዚህ አይሁዶች እግዚአብሔርን በጣም ያውቁታል፣ ሕግ ከኛ ነው ይላሉ፣ የአብርሃም ልጆች ነን ይላሉ፣ እግዚአብሔርን ያውቁታል። ግን ባወቁት መጠን ስላላከበሩት የማይረባ ምኞት እና አእምሮ በር አገኘ። እግዚአብሔር ይስበርልን። የማይረባ አእምሮ ማለት ምንድን ነው? በፍጹም በፍጹም ልናስበው የማንችላቸው ሀሳቦች መጥተው እኛ ጋር ሲነግሱ ማለት ነው። ማስወጣት የማንችላቸው ሀሳቦች፣ የሚጋፉ ሀሳቦች፣ ጤና ቢስ የሆኑ ሀሳቦች። ሰሞን ለአንድ ሰው አርነት ያገለገልኩ ነበረ። የዚህ ሰው ችግሩ በፍጹም እኔ ከዚህ በፊት የነበረኝ ችግር ስለነበረ ለማገልገል በጣም ይመቸኝ ነበር። በነገራችን ላይ ከዚህ በፊት የተዋጋችሁን ነገር እግዚአብሔር በጣም አስታጥቆ እንደሚልካችሁ ታውቃላችሁ። በዛ ነገር እኔ የማይረባ አእምሮ በጣም ይዋጋኝ ነበር። ማለት ማሰብ ማልፈልጋቸው ሀሳቦች ወደ እኔ እየመጡ በጣም የምጨነቅባቸውን አመታት አስታውሳለሁ። ስለዚህ ይህን ሰው በዚህ ጉዳይ ላገኘሁት ሲያወራኝ የማልፈልገው ሀሳብ ይመጣል ወደ እኔ፣ ማስወጣት እንኳን አልቻልኩም ማለት እና ብልሃቱን አሳየሁት፣ መስመሩን አሳየሁት። እግዚአብሔር ነፃ ወጣው እና መልካም መልካሙ ማሰብ ጀመረ። ጌታ ይባረክ። አንድ ሰው መጥቶ ወደ እናንተ ከልጄ ጋር ግንኙነት ማድረግ ያምረኛል ሲላችሁ ምን ትላላችሁ? ለዛውም እናት ምን ትላላችሁ? የማይረባ ምኞት ይባላል። እግዚአብሔር ይስበር። ሰዎች ውስጥ በጣም ማሰብ መገመት የማችሏቸው ነገሮች ይመጣሉ። ሰዎች ሀሳብ ሰው ውስጥ ይመጣሉ እና ይሄ የማይረባ ምኞት የማይረባ አእምሮ ይባላል። በጣም ዋይልድ የተባሉ ሀሳቦችን ጠላት ያመጣል። እግዚአብሔር ይስበረው። ዛሬ ነፃ እንወጣለን። አሜን ነው። አሁን በጠቀስኳቸው ማግኒቱድ እንኳን ባይሆን እንኳን ብዙዎቻችን የማይረባ ሀሳብ ይዋጋናል። ትክክለኛ አይደለም የማንፈልጋቸው ሀሳቦች በቃ ይነዋ ታውቃላችሁ። እግዚአብሔር ማገልገል የሚገባን አምላካችን ላለማገልገል መወሰን የማይረባ ሀሳብ፣ ተራ ሀሳብ፣ የማይመጥን ሀሳብ ማለት ነው። ሁለተኛው የሚናወጥ አእምሮ። ብዙ ክርስቲያኖች ከሚናወጥ አእምሮ ነፃ ወጣት አለብን። በሁለተኛ ተሰሎንቄ ላይ ኢንከረጅ የሚያደርጋቸው ምንድን ነው? የተሰሎንቄ ሰዎች ምን አይነት ሰዎች ነበሩ? የሆነ ነገር ሲነገራቸው ያንን ነገር ሰምተው ጥጉ ድረስ ነው የሚሄዱ። ጌታ ይመጣል ሲባል ሁሉም ሰው ስራ ቆመ። ጌታ ይመጣል፣ ጌታ ይመጣል፣ ሳንሰራ አስራት ቆመ፣ ሚሽን ቆመ ማለት ነው። አስራት ሲቆም ነገር ወንድሞች ስለ ጌታችን ኢየሱስ መምጣት ወደ እሱ ስለመሰብሰባችን በመንፈስ ወይም በቃል ወይም ከእኛ እንደሚመጣ በመልእክት የጌታ ቀን ደርሷል ብላችሁ አእምሯችሁ አይናወጥ። በጣም ይዝል የሚናወጡ ሰዎች ነበሩ። ስለዚህ እነ ጳውሎስ ስለ ጌታ መምጣት ሲነግሯቸው ያንን መልእክት ይዛ ብዙ ነገር አተራምሰው ይጠብቋቸው። ጮኝነትን የካደ ሰው ታገኛላችሁ። ለምን? ጌታ ሊመጣ ነው። ስለዚህ አላገባሽም። አንዳንዱ ደግሞ ቀየር የፈለገውን ሐሳቡን በጌታ መጻፍ ተጠቀምበታል ይገባቸዋል ማለት አላገባም ሰርግን ካንስል አድርገን ለምን ጌታ ሊመጣ ስለሆነ እውነተኛ ሙሽራ እየጠበቅኩ ነው ይባረግ አትናወጡ ወገኖቼ እግዚአብሔር ጽኑ አእምሮ ይስጣችሁ
አሜን
በሰማ ሁሉ የሚናወጥ ሳይሆን በሚሰማው ነገር ይሄን ሰማው እንደዚህ ተባለ እግዚአብሔር ከዚህ ክልል ካላወጣችሁ በስተቀር ምናምን ጥውላችሁ መጥቀሩት ነገራችሁ በሚወራው ነገር አትናወጡ በሚሰሙት ነገር አዲስ ትምህርት አንደር ሰዎች አሉ የአዲስ ትምህርት ማራገፍ ያሰዎች አሁን አዲስ አበባ ሄዳችሁ ሆነ እንደ ወይ ሆነ ዊርድ ሆነ ነገር ብትጀምሩ መተው ግጥም ነው የሚሉት የተናወጠ አእምሮ ያላችሁ ሰዎች ያልጸኑ የሚያመጡን የማያውቁ የመጣው ሁሉ የሚወስዳችሁ እግዚአብሔር ጽኑ ያርጋችሁ ያመናችሁትን ወቁ ተደላደሉ ተተከሉ በአንድ መስመር ውስጥ ግቡ እግዚአብሔር ይረዳችሁ እግዚአብሔር ትልቅ ሰው ያረጋችኋል
አሜን
እግዚአብሔር ልስማ
አሜን
ሶስተኛው እውነትን የተቀማምሮ ይለዋል አምራቾ በተፋባቸው እነተንም በተቀሙ እግዚአብሔር መምሰል ማተራይ የሚያና በመሰላቸው ሰዎች ይገኛሉ ከነዚህ ሰዎች ራቅ አንያ ጥሞቴዎስ ሁለተኛ ጥሞቴዎስም ይሄንን ሐሳብ ይጠቅሷል በግላቸው አምቡት አምራቾ በተፋባቸውና እነተንም በተቀሙ ይላል አው የጠፋ አምሮ እነተን የተቀማምሮ ነው ብዙ ጊዜ እነተን የተቀማምሮ ምን እንደሚያስበው ለምሳሌ እምነትን ብቻ ለጥጦ ይወስድና እዛ ኢኳዥን ውስጥ በአምሮ ማሰብን ይጥላው ሰሞኑን ቤቴ መጣው ነበር ወዳጆቻችን ከነሱ አንድ ሴት መጣ ነበር እና ከእንዲያ ሰዎች ጋር በነገራችን ምንም ወሬ ማውራት አትችልም ምን አዲስ ነገር አለ ኢየሱስ ኢየሱስ ማዲስ እንደሆነ አውቃለሁ አሁን ደግሞ በሰራችሁ በህይወታችሁ ያለውን አዲስ ነገር ንገሩኝ ይገባችሁ ነው ማለት እና ከህቷ ጋር ተጣብቃም ተኖረው ለምን ብቻሽን ነው አለው ብቻሽን ብትኖር ስራ አይለሽም ገብሽ አይመጥንም በመንፈስ ኖራለሁ እግዚአብሔር በመንፈስ ያኖረኛል አምሮ የተቀማበት ሰው ነው ለዚህ ከኔ ጋር ናችሁ እንዴ ደፍተራችን እኮ ባላንስ ማድረግ አለብን
አውነት
እንት ቆሰተራለሽ ሂሳቡን መስራት እኮ አለብን ከኔ ጋር ናችሁ ለማቀድ እኮ አለብን አምሮአችን መወሰድ የለበትም ጠላት እምነታችንን ቀምቶ አይደለም ብዙዎቻችን ያታልለን አምሮአችንን ቀምቶ
አውነት ነው
እምነት አለ ሎድድ ነን ግን አምሮአችን ተወስዷል ስለዚህ ብዙ የሂሳብ ስተት እንሰራለን ዘኛል ና አምራቹ ይመለሳል ይመለስልን አሬ ይመለስልን
አሜን
አልተወሰደም ካላችሁ ነው የሚጠብቅላችሁ አሜን አላችሁት በዛ መክያ ከሆነ አይወሰድ አምራቹ እመኑ አሜን ነው ጸልዩ ጾሙ አውጁ ነገር ግን አቅዱ አምሮ አይቀማ አምሮ አይወሰድ አራተኛው አርነት የሚያስፈልገው አምሮ በደመ ነፍስ የሚመራ አምሮ ነው ይሄን ክፍል በጣም በጣም ያስገርመኛል ጻፍቁታችን ላይ በሁለት ቦታ ተጠቅሷል ሁለተኛ ጴጥሮስ ላይ ተጠቅሷል ይሁዳ ላይ ተጠቅሷል እነዚያን ሰዎችን ከእንስሳ ጋር ነው የሚያገናኛቸው እንስሳዎች አርቲክል ላይ ያስበው አይሄዱም ተቀላጭ በደመ ነፍስ ነው የሚሄዱት you know ሀርዱ በጣም አብሮ ከሄደ አብሮ ነው የሚሄደው ይቀርው እንስሳ ለምን ነው የሚሄዱት ወዴት ነው የሚሄዱት ይመለከተኛል ወይ አያስብም በደመ ነፍስ ነው የሚሄደው በኢምፐልስ ነው የሚሄደው ይሄ የእንስሳ አካሄድ ነው እግዚአብሔር ከንሳ ከሄድ ይጠብቃል ከደፈርኳችሁ ይቅርታ ጠይቃለሁ ግን ቃሉ ቢናገረው ስለሆነ ነፃ መውጣት አለብን ከዚህ ነገር እነዚህ ግን ለመጠመድና ለመጥፋት በፍጥረት እንደተወለዱ አእምሮ በፍጥረታቸው እንደተወለዱ አእምሮ እንደሌላቸው እንስሶች ሆነው በማያውቁት ነገር እየተሳደቡ በጥፋታቸው ይጠፋሉ በሚያውቁት ነገር ከተሳደቡም በሚያውቁት ነገር አለ የሚሳደቡት ሌላ ሰው ስለተሳደበ ወይም ስሜት ስለመጣባቸው በደመ ነፍስ ነው የሚሄዱት ይሁዳንም አስርንም አንድ አስርንም አንብቡት ስልጣን ያላቸው የሚቃወሙ ሰዎች የተለያዩ ነገሮች ይላቸዋል መጽሐፍ ቅዱስ እነዚህ ሰዎች አእምሮ እንደሌላቸው እንስሶች በስሜታቸው ብቻ ነው ምላሽ የሚሰጡት እንጂ አእምሮአቸውን ተጠቅመው አስበው አይደለም ምላሽን የሚሰጡት ከዚህ አእምሮ ነፃ መውጣት አለብን አንድ ነገር የማደርገው ለምን እንደማደርገው አስቤ ተግባሬ ምን አይነት ውጤት እንደሚያመጣ ማለት consequence እንዳለው ምን ውጤት ሊያመጣ እንደሚችል አስቤ አመኘበት ነው እንጂ ስሜቴ ስላለኝ ወይ ድንገት ያ ነገር ስለመጣ አይደለም የማደርገው አምስተኛው በቃሉ የታደሰ አምሮ ነው ይሄ የተፈወሰ አምሮ ነው እግዚአብሔር ቃል የመጣለት የሚያረጋውን የሚያቅ ከማይረባ ነፃ አምሮ ከማይረባ አምሮ ነፃ ይወጣ የማይናወጥ አምሮ እውነተኛ ያልተቀማና የሚያምን ነገር ግን እውነትን አብሮ አዛምዶ የሚይዝ አውሎስ ምንድን ያለው በነገስታት ፈቀደ ግዴ ያምሩንና የእውነትን ነገር እናገራለሁ እውነትን ነው የምናገረው በስሜቴ ነው የምናገረው ስሜቴን ጨምርበታል ግን አምሮም አለ ማለስብሰው አይደለም ማስብ ሰው ላይ ስለዚህ በቃሉ ስንታደስና እግዚአብሔር እውነት መጥቶ ንጻ ሲያወጣን አምራችን ንጻ ይወጣል ጌታ ይባረክ ለመጸለይ በቂ ቀናት አነሳስቻለሁ አምሮይ ንጻ እንዲወጣ ጌታ ይባረክ ሁላችሁ ቀጃችሁን ግንባራችሁ ላይ አድርጉና
ሃሌሉያ
እንጸልያለን አሁን እና አንደበታችሁ ግን ቃል እንዲያወጣ ፈልጋለሁ ንጻን ይፈልጋለሁ ጌታ አምሮይ ንጻ እንድታወጣው ፈልጋለሁ ስለራሳችሁ መጀመሪያ ጸልዩ አብራችሁ ከመጸለይ ጌታ ይባረከ ይሁን ራማጋሻ እንዶላ ባጋሳ እንዳላ ባጋሻ እንዶላ ባጋሳ ሬባጋን በልሳን ከመጸለይ ደግሞ አትከልከሉ ማምኑ ሲኖሩ ነው የተከለከለው ያማኞች ጉባኤ ላይ በልሳን እንድንጸልይ እግዚአብሔር ፈቃድ ነው ጌታ ይባረክ ሬባጋሻ እንዳላ ባጋሳ እንዳላ ባጋሳ እንዶላ ባጋሳ እግዚአብሔር ወጆችን ግንባር ላይ አድርግ አምሮይ ንጻ እንድታወጣ አምሮይ ሶበረ እንዲሆን እግዚአብሔር የተፈታ አምሮ እንዲሆን ማሰብ የሚገባውን ሁሉ እንዲያስብ መፍጠር የሚገባውን ሁሉ እንዲፈጠር እግዚአብሔር አምሮይ በኢየሱስ ክርስቶስ የተፈወሰ እንዲሆን እጸልያለሁ ሃሌሉያ ለአምሮይ እግዚአብሔር ንጻነትና አርነት እንድታመጣለት እጸልያለሁ እግዚአብሔር አሁን በተነጋገርነው ነገር ላይ እንዲሁም ደግሞ ዛሬ ባልጠቀስነው ነገር ላይ እግዚአብሔር ምንም አይነት ውጊያ በአምሮ ላይ እንዳይመጣ በኢየሱስ ስም አምሮይ እንድትከልል እጸልያለሁ በጌታ በኢየሱስ ስም ሃሌሉያ 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 ሁላችንም ኮንፈስ እናርጋለን ጌታ ሆይ በሉ
ጌታ ሆይ
አምሮዬ ንጻ ስለምታወጣ
አምሮዬ ንጻ
አመሰግናለሁ ጥቆቻችንን ቆም ንሽተናም ለማለት ይመቻቻል ጌታ ይባረክ ሃሌሉያ
ባባችሁ
Hallelujah. Hallelujah, hallelujah. I'm not going to be able to do it. Hallelujah, hallelujah. I'm not going to be able to do it. Hallelujah, hallelujah. I'm not going to be able to do it. Hallelujah, hallelujah. I'm not going to be able to do it. Hallelujah, hallelujah. I'm not going to be able to do it. ለወዳጆቹ እንቅልፍ ይሰጣል ተብሎ ተጽፏል። እግዚአብሔር ወዳጅ ነኝ፣ እግዚአብሔር ያልተጣላኝ እግዚአብሔር ወዳጅ ነኝ።
አሜን።
ሃሌሉያ
አሜን።
አምሮይን በኢየሱስ ስም ከእግዚአብሔር ጋር ከመጣላ ሐሳብ ነጻ አውጣው።
አሜን።
የእግዚአብሔርን ሐሳብ የእግዚአብሔርን ሐሳብ የሚቃወምን ማንንም ሐሳብ ማንኛውንም ሐሳብ በጌታ በኢየሱስም ካምሮዬ አወጣ።
አሜን።
እግዚአብሔር አመሰግናለሁ።
አሜን።
ሃሌሉያ
አሜን።
አምሮዬ ነጻ ስለወጣ
አሜን።
ጌታ አዲስ የነጻነት ጉዞ ስለመጀመር
አሜን።
ጌታ ሆይ አመሰግናለሁ።
አሜን።
አምሮዬ ያስባል።
አሜን።
አምሮዬ ያቀዳል።
አሜን።
አምሮዬ እግዚአብሔር ሆይ ካንተ ጋር ይስማማ።
አሜን።
የእግዚአብሔርን ሐሳብ ያስተናግዳል።
አሜን።
በአሳቤ ከእግዚአብሔር ጋር ወዳጅ ሆናለሁ።
አሜን።
በአሳቤ ከጠላት ጋር ጠላት ሆናለሁ።
አሜን።
ወደኔ የሚመጣ ማንኛውም የጠላት ሐሳብ በኢየሱስም የተሰበረ ይሁን።
አሜን።
ወደኔ የሚመጣ ማንኛውም የክፉ ሰው ምክር በኢየሱስም የተሰበረ ይሁን።
አሜን።
ወደኔ የሚመጣ የራሴ ሐሳብ በኢየሱስም የከንቱ የግሌ ከንቱ ምኞት በኢየሱስም የተሰበረ ይሁን።
አሜን።
በጌታ በኢየሱስ ክርስቶስም የዚህ ዓለም ሐሳብ በኢየሱስም የተሰበረ ይሁን። አመሰግናለሁ። ክብርን ሰጣለሁ። ሃሌሉያ ሃሌሉያ። እግዚአብሔር ይባረክ። ቁጭ ትላላችሁ። ተባረኩልኝ። ኢየሱስ ጌታ። እንዴት ናችሁ? ይቀጥል ወይስ ሻውን ደግሞ አይ ለምን ይችላል? አንድ እንሂድና ከዛ በኋላ የሶስተኛውና መደምደሚያውን አንድ ላይ አድርገን እንጨርሳለን። አሜን ነው። ስለዚህ አሁን ስለፈቃድ እናወራና ስለፈቃድ ደግሞ እንጸልያለን። ስለፈቃዳችን ምንም አሰብን ፈቃዳችን ካልተፈወሰ በጣም አደገኛ ነው። ባለፈው ታስታውሱ እንደሆነ ስንቶቻችሁ ባለፈው ስመጣ ስልጠና ወስዳችኋል? አንድ አራት አምስት ሰዎችን አስታውሻለሁ። አዎ ብዙ ወስዷል። ታስታውሱ እንደሆነ በነገራችን ላይ የትራንስፎርሜሽን አመራር የሚለው መጽሐፍ ላይ ባለፈው ያሰለጠንኳችሁን በብዙ ብዙ ጥፍ እና በብዙ እውነቶች ተጨምሮበት መጽሐፉን አዘጋጅቻለሁ። ያላገኛችሁ ካላችሁ አግኙት። እዛ ላይ ከጠቀስኩት ነገር ለለውጥ ሰው አንድን ለውጥ ለማምጣት መጽሐፉ ላይ በደንብ ይህን በትኝ ጽፌዋለሁ፣ ታገኙታላችሁ። አንድ ሰው አንድን ለውጥ ለማምጣት ከሚያስፈልጉት ዋና የኃይል ምንጮች ብያልኳቸው ሁለት ናቸው ታውቃላችሁ። አንደኛው የፈቃድ ጉዳይ ነው። ፈቃድና ሪሶርስ ብለነዋል፣ ዊልና ሪሶርስ ብለነዋል፣ ወይም ደግሞ ፈቃድና አቅርቦት ብለነዋል። ስለዚህ አንድ ሰው ምንም አይነት አቅርቦት ቢኖረው፣ ምንም አይነት ሪሶርስ ቢኖረው፣ ፈቃድ ከሌለው ከንቱ እንደሆነ ታውቃላችሁ። ስለዚህ ለምሳሌ አሁን አንድ ሰው ለምሳሌ ዛሬ እዚህ መምጣት ጊዜው ያለው ጉልበቱ ያለው ብቃቱ ያለው ሰው ፈቃዱ ከሌለው ግን አይመጣም ታውቃላችሁ። ስለዚህ እጃችሁ ላይ ምንም አይነት ጥሩ ነገር ቢኖራችሁ ያንን ጥሩ ነገር ለጥሩ ነገር ለማዋል ወይም ለስኬታማ ነገር ለማዋል ፈቃዱ ከሌላችሁ፣ ፈቃዳችሁን ከተነጠቃችሁ፣ ብቃቱ ያላችሁ ያንቀላፋ ኃያል ነው የምትሆኑት ፈቃድ ስለሌለ ማለት ነው። ስለዚህ ፈቃዳችን ነፃ የመውጣቱ ጉዳይ በጣም ወሳኝ ጉዳይ እና ብዙ ነገር ካስተዋላችሁ ማድረግ እየቻለን ፈቃድ ስለሌለን ወይም ደግሞ ጠንካራ ፈቃድ ስለሌለን ብዙ ማድረግ የምንችላቸው ነገሮች ሳናረጋቸው እንቀራለን። እና በዚህ ጉዳይ ላይ በጣም ልናስብበት፣ ልንጸልይበት፣ ልንወያይበት የሚገባ ጉዳይ ነው። መግቢያውን እዛ ጋር አስቀምጫላችኋለሁ። ፈቃዳችን ምን የሚወስን ጉዳይ ነው ብለናል። የምንተገብረውን ተግባር የሚወስንልን ጉዳይ ነው። ይሄን ኩምክና ሰምታችሁ እንደሆነ አላውቅም። ምናል አንድ ሰው አራት እንቁራሪቶች ወደ ውሃ በውሃ ዳር ነበሩ አለ። አንደኛዋ አራት ነበሩ፣ አንደኛዋ ዘላ ወደ ውሃ ለመግባት ተዘጋጀች። ስንት ቀሩ አለ? ሶስት ቀሩ አለ። ሰምታችሁታል መሰለኝ። ብዙ ጊዜ የሚነገር አባባል ነው። አራት ነበሩ፣ አንዷ ለመግባት ተዘጋጀች። ስንት ቀሩ? ተዘጋጀች እንጂ አልገባችም። ብዙዎቻችን በዝግጅት የምንኖር ሰዎች ነው ታውቃላችሁ። አሁን ላረገው ነው። ስምንት ዓመት ብቻ ነው ያሳለፍኩት። ላረገው ነበረ። የዛሬ ስምንት ዓመት ነው ላረገው የተዘጋጀሁት። ዝግጅት ተግባር አይደለም፣ ፈቃድ መግባት አለበት። ፈቃድ አያችሁ፣ እንደ ፈቃድ ሰውን የሚነዳው ነገር የለም ታውቃላችሁ። ፈቃድ ኃይለኛ ሲሆን፣ ፈቃድ ሲግል፣ ፈቃድ ሲዘጋጅ ምንም ነገር ከማድረግ አንመለስም። ፈቃድ ሰዎች ሞትን ድፋ ያደርጋሉ ለመኖር ካላቸው ፈቃድ የተነሳ። በአንድ አይነት ልምድ ውስጥ አልፈው አንዱ ጊቭ አፕ አድርጎ ሲሞት፣ አንዱ አልሞትም ብሎ ፈቃዱን እዛ ውስጥ ጨምሮ ያሸንፋል። ታውቃላችሁ፣ ሰው ሊሞት ሲል አትሙት አትሙት ይሉታል። ታውቃላችሁ፣ ኖ ኖ እንዳትሙት እና አይንህ እንዳትጨፍን ይባላል። ታውቃላችሁ፣ የስነ ልቦና አስተማሪዎች እንደውም አንድ መስከነ ሰጥቻችሁ ነው አላውቅም። አንድ ኢትዮጵያ አየር መንገድ ኮሞሮስ የወደቀ ጊዜ እዛ የነበረች ስትነግረኝ፣ ሆስተስ ስትመሰክርልን፣ በጣም የፈቃድን ጉልበት ስትነግረን በጣም ይገርማቸዋል። እና ልክ ስነቃ አለች፣ ተገልብጧል፣ አደጋው ደርሷል። በኋላ ከእንትን ካልኩበት ስነቃ ተንሳፋ ውሃ ውስጥ ነች አለች። እዚህ ጋር ሳለ እዚህ ጋር ሳለ እዚህ ጋር ሳለ እና እየዋዠቅን ያለሁት አለች። በጣም ተጎድቻለሁ አለች። ከዛ በኋላ በጣም ተጎድቼ በስቃይ ያለሁት እና በቃ አይኔን ልጨፍን ስል መንፈስ ቅዱስ አይንሽን እንዳትጨፍኝ ሲል ድምፅ ሰማሁት አለች። ስለዚህ ነገር የምታውቀው የላት እና አይኔን እንደምንብ እየወጥር ያዝኩኝ እና ሰዎች መጡ። ከዛ በኋላ ሬስኪው አደረጓት። በኋላ ግን ስታጠና አንድ ሰው በጣም በትራማ ውስጥ ሲሆን አይኑን ሲጨፍን እንዴት በዛው ሊሄድ እንደሚችል በኋላ ነው የደረሰችበት። ያ ከፈቃድ ጋር የሚገናኝ ነገር ነው። ታውቃለች፣ እግዚአብሔር በጣም የሚያስገርም ጉልበት ሰጥቶናል። ፈቃድ ይባላል። አንድን ነገር ከፈቀዳችሁት ማንም አይከለክላችሁም። ታውቃለች፣ የተዋደዱ ሰዎችን ጠይቁ። አጋንስት ኤቭሪ ኦድ ነው አለ እንዴ። አብረው መኖር ከወሰኑ ይገባቸዋል። በቃ ከሀገር ሀገር ተፈላልቀው ተጠባብቀው 10 ዓመት ተጠባብቀው ይገናኛል። ለምን? ፈቃድ አለበት እዛ ውስጥ። እግዚአብሔር ፈቃዳችን ይፈውስልን።
አሜን
አሜን። ይፈውስልን።
አሜን።
ፈቃዳችን በነፍሳችን ውስጥ ታላቅ ስፍራ ያለው ነገር ነው። አንድን ነገር ውስጥ ከመግባታችን በፊት ምናችን ነው የሚገባው? እዛ ውስጥ ፊዚካሊ ከመግባቴ በፊት ምን ነው የሚገባው? ፈቃዴ ነው የሚገባው። አንድን ነገር ውስጥ ፈቃዴ ካልገባ ጎታችሁ ብታስገቡኝም ያ ልጇን ግሮሰሪ እያደረገች ጋሪው ላይ አስቀምጣው የምትሄደው ይቆማል። እንዳያወጡ ፈርታለች። ቁጭ በል ትለዋለች። ይቆማል ልጁ ቀልቃላ ነው። ቁጭ በል። መጨረሻ ላይ እንዲ ጎታ አስቀመጠችው። ማሚ እኔ ቁጭ ብያለሁ፣ ልቤ ግን ቆሟል አላት። በውስጡ ቆሟል። አያቸው ዞር ብትለት እንዳጥና ሚረታላቸው። ሰውን ፊዚካሊ ምንም ብታስደርጉት ፈቃዱን ካልጨመረበት አታስገድዱት። ሰው ግን ከፈቀደ ደግሞ ብትከለክሉትም አይመለሱም፣ በፍጹም አይመለስም። እግዚአብሔር ፈቃዳችን ይፈውስን። ስንወለድ ብቻ ነው ካለ ፈቃዳችን የተወለድ ነው፣ አትርሱ። ስንወለድ ከምንዘር እንደምንወለድ፣ ቁመታችን ምን እንደሚሆን፣ የት እንደምንወለድ ልንወስን አልቻለም። ከተወለድን በኋላ ግን ሙሉ ፈቃድ እግዚአብሔር ሰጥቶናል። ስለዚህ የፈቀድነውን ነገር የማድረግ እግዚአብሔር ብቃት ሰጥቶናል። ስንፈቅድ ደግሞ ጸጋን ይሰጠናል፣ ጸጋን ይሰጠናል። ፈቃዳችን መፈወስ ያለበት ለዚህ ነው። አራቱን የፈቃድ ምንጮች ቅድም አስቀመጥኩት ፎርሙላ መልክ ነው የምታገኙት። ጥቅሱ ይለያል፣ ሀሳቡ ይለያል። አራት የፈቃድ ምንጮች አሉ። ፈቃድ ወደኛ ኢምፖዝ የሚያደርጉ የተለያዩ የፈቃድ ምንጮች አሉ። አንደኛው እንደ ጠበቃችሁት የአጋንንት ፈቃድ ነው። በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእርሱም በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነ በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው አይደለም የሚለው። እንደማን ፈቃድ ነበር የተመላለሳችሁት? የዚህ ዓለም አለቃ አጋንንት ፈቃድ አለው። በዚህ ምድር ላይ ሊያስፈጽም የሚፈልገው ፈቃድ አለው። ኢቨን በቤተክርስቲያን ውስጥም አጀንዳ አለው። የዛ ፈቃድ ማስፈጸሚያ አትሁኑ። ፈቃዳችሁ ለእግዚአብሔር ፈቃድ ይገዛል። የእግዚአብሔር ፈቃድ ተከተሉ። ሌላው የሰው ፈቃድ ነው። የአሕዛብ ፈቃድ ያደረጋችሁበት ይላል። አሕዛብ ፈቃድ አላቸው፣ ስታንዳርድ አላቸው አለ። ያንን ፈቃድ ኢምፖዝ ያደርጋሉ ወደኛ ካለማቋረጥ። ስለዚህ ይሄንን ፈቃድ ያደረጋችሁበት የስጋ ምኞቱ፣ የስካሩ፣ የዘፈኑ የዛ ጊዜ ይበቃችኋል። አሁን ፈቃዳችሁ ለእግዚአብሔር ይገዛ ማለት ነው። ፈቃድ ነፃ መውጣት አለበት። ሌላው የግል ፈቃድ ነው። ብትፈቅድ ይሄ ፈቃድ ይሄ ጽዋ ከኔ ውሰድ፣ ከኔ ይለፍ፣ ነገር ግን የማ ፈቃድ ይሁን። የእኔ ፈቃድ በጣም አሁን መዳን ነው፣ ከዚህ ከሞት ከሚባለው ነገር ከመስቀል ሞት ነፃ መውጣት ነው። ነገር ግን ጌታ ሆይ የአንተ አጀንዳ በዚህ ነገር ውስጥ ካለበት ግን ለአንተ ፈቃድ ራሴን እሰጣለሁ፣ የራሴን ፈቃድ ለአንተ ፈቃድ አስገዛለሁ ማለት ነው። ይሄ ከባዱ ነው። ታውቃላችሁ፣ ብዙ መንፈቃዳቸው መንፈልጋቸው ነገሮች እንዳሉ ታውቃላችሁ። እንደዚህ በሆነ የእግዚአብሔር ሀሳብ ግን ሌላ ነው። ታውቃላችሁ። ስለዚህ የራሳችን ፈቃድ ለእሱ ፈቃድ እንድናስገዛ እግዚአብሔር ነፃ ሊያወጣን ይገባል። ሌላው የእግዚአብሔር ፈቃድ ነው። የእግዚአብሔር ፈቃድ እሱም በጎና ደስ የሚያሰኝ ፍጹም ደስ አይለ በጎ ነው። ደስ ያሰኛል። ፍጹም ነው። ፍጹም ነው። ለእኛ በጎነት ነው የሚያደርግልን። ሰላም ይሰጠናል፣ ደስታ ይሰጠናል። እንደገና ደግሞ ኮምፕሊት ነው፣ ፍጹም ነው። ምንም አይጎልበት። ጌታ ይባረክ። ስለዚህ ፈቃዳችን ለእግዚአብሔር ስናስገዛ የእግዚአብሔር ፈቃድ እኛ ሲወርሰን በጎ የሆነው ፍጹም የሆነውና ደስ የሚያሰኘውና ፍጹም የሆነውን የእግዚአብሔር ፈቃድ ወደኛ እናስተናግዳል ማለት ነው። አሁንም የፈቃድን አርነት እንድንፈልግ የሚያነሳሳን የፈቃድን አስፈላጊነት ስናገረው ፈቃዳችን ምን ያህል አስፈላጊ ነው፣ ምን ያህል ቦታ አለው፣ ካላስፈለገ ለምን እንጨነቃለን? ግን አስፈላጊ ስለሆነ ነው ነፃ መውጣት እንዳለበት የምናምነው። አንደኛ የምድራዊ በረከታችን መጠን ይወስነዋል። ፈቃዳችን ከምድራዊ በረከት ጋር በጣም ይገናኛል። እሺ ብትሉ ብትታዘዙ የምድርን ትበላላችሁ። ፈቃዳችን ብትሰጡኝ እኮ ነው። እሺ ታ የፈቃድ ክፍል ነው ታውቃለህ። ስለዚህ እሺ ካላችሁና ፈቃደኛ ከሆናችሁ የምድር በረከት ትበላላችሁ። ስለዚህ በዚህ ምድር ላይ ያለኝን በረከቴን የሚወስን ጉዳይ የፈቃዴ ጉዳይ ነው። ወደ አገሬ ለመመለስ እግዚአብሔር ሲያዘኝ ብዙ ቢልልበት ምክንያት እንደነበረኝ ታውቃላችሁ። በተለይ በዛ ጊዜ ከባድ ነበር። ይገባቸዋል። ከባድ ነው። ዛሬ 16 ዓመት ሀገራችን ጥሩ አልነበረችም። አዲን እንሂድ ብዬ ስላት አዲ ኤርትራዊ ነች። በዛ ጊዜ በኤርትራኖች ላይ የነበረውን ነገር ታውቃላችኋል። ዛሬ 16 ዓመት ከባድ ነበር፣ ግን ፈቃዳችንን ጨመርንበት። አሜን። እግዚአብሔር ሂዱ ያለን ለምን እንዳለን ያውቃል። እንሄዳለን። ነገር ግን ነገሮች ተለውጡ ታውቃላችሁ። እና በዚህ ምድር ላይ ያለን ህይወት እግዚአብሔር ወሰነልን። እግዚአብሔር እየባረከን ያለ አላሳጣንም። አሜን አሜን። አላሳጣንም። በቃ ጥሩ ጥሩ ህይወት ሰጥቶናል። ለዛውም ወንጌል እየሰበክን ሰዎችን እያስተማርን ሳንጨናነቅ በዚህ ምድር ላይ ያለንን በረከት የሚወስነው የፈቃዳችን ጉዳይ። እሺ ካልነው እግዚአብሔር ይባርከናል። ለእኛ ፓት አለው፣ መንገድ አለው፣ በዛ መንገድ ይወስደናል። እምቢ ካልነው ግን ለገጠመኝ ታልፈን እንሰጣለን። ከገጠመኝ ጋር ስንታገል ነው የምንኖረው። እግዚአብሔር ከዛ ደግሞ ይጠብቃል። ሁለተኛው የፈቃዳችን ነፃ መውጣት ወሳኝነት ያለው ሰላማችንና እረፍታችንን ስለሚወስን እግዚአብሔር እንደዚህ ላይ በመንገድ ቁሙ አይደለም ያው ተመልከቱ፣ የቀደመችው መንገድ ጠይቁ፣ መልካሚቱ መንገድ ወዴት እንደሆነች እወቁ፣ በእርሷም ላይ ሂዱ፣ ለነፍሳችሁ ምን ታገኛላችሁ? እረፍት ታገኛላችሁ። እነርሱ ግን ምን አለ? አንሄድባትም። አይን አውጥተው አንሄድባትም፣ አንፈልግም ብለው ፈቃዳቸውን ከለከሉት። ብትሄዱ ኖሮ ሰላም ታገኙ ነበር አላቸው። ፈቃዳችን የሰጠንለት ነገር ሰላማችንን ይወስነዋል። ፈቃዳችሁን ለሰው ፈቃድ ስጡ፣ ምን እንደምታገኙ ትነግራችኋለሁ። ለጠላት ፈቃድ ስጡ፣ ምን እንደምታገኙ። ለእግዚአብሔር ፈቃድ ስጡ ግን ሰላም ይሆንላችኋል፣ እረፍትን ታገኛላችሁ። ብዙ ጊዜ ፈቃዳችን ስንቀማ ነው እረፍት ምናጣው። ስለዚህ ፈቃዳችን ነፃ መውጣት አለበት። ሶስተኛው ከሰው ቀንበር ነፃ የመሆናችን ሁኔታም ይወስነዋል። መዝሙረኛው እንደዚህ ብሎ ዘመረ፣ ለጠላቶች ፈቃድ አትስጠኝ፣ እግዚአብሔር ይጠብቀን። ማለት መውደቃችን የሚፈልጉ ክፉ መናፍስቶች ናቸው፣ ግን በሰው ይጠቀማሉ። ታውቃላችሁ ማለት ሲሪየስ የሆነ የአጋንንት አጀንዳ ያላቸው ሰዎች እንዳሉ ታውቃላችሁ። በቃ አንድ ሰው ሌላ ሰው እንዲወድቅ ከፈለገ ምን አጀንዳ ነው ያለው? ሰው የጥልቁ አጀንዳ ነው። ሰው በትክክለኛ አእምሮ እያሰበ ሌላውን ሰው መጣል አይፈልግም፣ ሌላውን ሰው መግደል አይፈልግም። ከኔ ጋር ናቸው። ሌላው ሰው እንዲከስር አይፈልግም በፍጹም። እና ምን አለ ዳዊት? ጠላቶቼ ለሚያስቡት ምኞታቸው እንደዚህ ቢሆንልን ጥሩ ነው ለሚሉት ነገር እባክህ አትስጠኝ፣ ለአንተ ፈቃድ ስጠኝ፣ ለአንተ ፈቃድ በእኔ ይንገስ። ስለዚህ ከሰዎች ነፃ የመውጣታችን አለመውጣታችንን ይወስናል። ለአንድ ሰው የማይረባ አጀንዳ እሺ በሉ፣ የቀራችሁ ህይወት ታሪካችሁ ሊበላሽ ይችላል። የጤንነታችሁን ጉዳይ ሊወስን ይችላል። ከኔ ጋር ናችሁ። በጊዜ የመሞታችሁና እድሜ ጠግባችሁ የመሞታችሁ ሁኔታ ሊወስን ይችላል። የሚቀጥለው ዘመናችሁን ድሃና ወይም ባለጠጋ የመሆናችሁን ጉዳይ ሊወስን ይችላል። ለአንድ ሰው ፈቃዳችሁን ሰጣችሁ። በጣም ወሳኝ ጉዳይ ነው። ነፃ ያውጣን። አሜን ያላለ ተወጋ አለን ባለፈው ሲሰኛ ቸርስ። በኢየሱስ ስም ይህንን ሀሳብ ወጋ አወጣልኩኝ። ደሞዝች አሁን እኛ ገር ያሉ በጣም ብዙ አይነት ነቢያቶች አሉ። እና አሜን ካላላቸው አሜን ያላለ ተወጋ ይሏቸዋል። እንዳትወጉ ስትሉ አሜን ትላላቸው ያቸ በሎ አሁን ላመጣው ነው እሱ አሜን ብትሉ ይሻላቸዋል።
ከመወጋት
ያድነን። ከመወጋት አሜን ማለት
ይሻላል።
ምን ይመስልሻል?
በጣም ተስማምቻለሁ።
እሺ፣ አራተኛው ፍሬ የማፍራትና ያለማፍራታችን ሁኔታ ይወስናል። አንዳንድ ታይፖዎች ችግሮች አሉብኝ፣ ይቅርታ አድርጉልኝ። ሰው እንዲያርም አልሰጠሁም፣ ዝም ብዬ ራሴ ጽፌ ነው ያመጣሁት። ፍሬ የማፍራትና ያለማፍራታችን ሁኔታ ይወስናል። ፈቃዴን የሰጠሁለት ነገር የፍሬያማነቴን ነገር ይወስናል። ለዚህ ነው ፈቃዴ ነፃ መውጣት ያለበት። ላይኛቱ ጥበብ ምንድን ነች? ንጽህ ናት፣ ታራቂ ናት፣ ገር ናት፣ እሺ ባይ ናት። ስለ ፈቃድ ነው የሚሆን ምሕረትና በጎ ፍሬ የሞላባት ጥርጥርና ግብዝነት የለባት ፈቃድ ነው ይሁሉ። ሰውን መማር ፈቃድ፣ ማመን ፈቃድ ነው። ታውቃላችሁ ታራቂነት ምንድን ነው? ፈቃድ ይሰጥ ነው። ለዚህ ነገር ይሄ ላይኛው ጥበብ ይለዋል መጽሐፍ ቅዱስ። ስለዚህ የጽድቅን ፍሬ ሰላምን ለሚያደርጉ ሰዎች በሰላም ይዘራል። ሰዎች ፈቃዳቸውን ለአንድ ነገር ሲሰጡ ፍሬያማ መሆናቸውን አለመሆናቸውን ይወስንላቸዋል። ሶ ፍራማ ለሞን ስንፈልግ ቼክ ምናደርገው የፈቃዳችን ጉዳይ ነው። ለምን እንደሆነ ራስ ያሳልፈ ይሰጣው ፈቃድ ያሳልፈ ይሰጣው አምስት የፈቃድ አይነቶች እዛ ጋር ዘርዝሬላችኋለሁ እነሱን እንሄድባቸውና በዚህ ግዴ ላይ ምንጸል ያለን ምን ይመስላችኋል? አጥር ያለ ጸሎት ነው ምናደርገው ግን የጻድቅ ሰው ጸሎት
አሜን
ሰላም እንታረጋለች አጥረች ረዘመች ይባላል ጋር ተስማምተን ጸሎት ታምር ነው የሚሆነው ታቃላችሁ ታምር ነው የሚሆነው አዛ በጸሎታችሁ ርዝመት የሚሰሙ ይመስላችኋል አይደል የሚለው ስትጸልዩ ግን ይብላችሁ ጸልዩ ኢፌክቲቭ ጸሎት ጸልዩ አምናችሁ ጸልዩ በአንድ ነገር ላይ በአንጠው ላይ ተስማምታችሁ ጸልዩ ልባችሁ አንድ ይሁን ነው የሚለው እግዚአብሔር ቃል ጌታ ይባረክ የፈቃድ አይነቶች አምስት ናቸው ይሄ በጣም ወሳኝ ጉዳይ ነው ወገኖች በጣም ልናስብበት የሚገባ ጉዳይ ነው ልንጸልይበት የሚገባ ጉዳይ ነው ብዙዎቻችን እዚህ ያለነው ምናልባት በድፍረት ብናገር ሁላችንም ፈቃዳችን አርነት መውጣት አለበት
አሜን
በሆነ ነገር ውስጥ እንዳይገኝ ፈቃዳችን የመጀመሪያው እዚህ ጋር እንድንጸልይበት የፈለግኩት ግድ የለሽ ፈቃድ ነው ግድ የለሽ ፈቃድ በጣም አድካሚ ፈቃድ ነው የተለመደ ቋንቋው እኔ እንጃ ነው ሁሉ ነገር እኔ እንጃ የሚላቸው በተለይ ልጆቻችሁ ቲኔጅ ሲሆኑ መብላት ፈልጋለሁ አይ ዶንት ኖ ተለክፏል ተቃላቸው አይ ዶንት ኖ መሄድ ፈቃድ አይ ዶንት ኖ ለምን እንደው እንደዚህ ያረከው አይ ዶንት ኖ ይሁን ነገር አበላሽተውም እኮ ስጠይቋቸው አይ ዶንት ኖ አይ ዶንት ኖ ጉንጫቸውን እንዲይዛችሁ መሳም ነው የሚያምራችሁ ልጃችሁ ስለሆኑ ማለት ነው ምን ታረጋላችሁ ግዴለሽ ፈቃድ አና ሰዎች ግዴለሽ ፈቃድ ያላቸው በቃ ስለ አገልግሎት ብትጠይቋቸው አቋም የላቸው ይገባቸው ማለት እንዴት ነው ብታገለግል ኒንጃ እስቲ ኒንጃ በቃ እንዲወላወሉ ነው ስለመወላወል መጽሐፍ ቅዱስ ያወራል በጣም አደገኛ የፈቃድ አይነት የሚወላውል ፈቃድ ነው አገልግል አላገልግል እያሰብኩበት ነው ኒንጃ አላውቅም ሁለት ሀሳብ ላለው ሰው ከእግዚአብሔር ምንም ነገር አይቀበልም ይላል ምንም አይነት ውጤት ውስጥ አይደርስም እንዲያነሱ እግዚአብሔር ከኔንጃ አምሮ ነፃ ያውጣ
አሜን
እምንፈልገውን እንወቅ
አሜን
በቃ እንወቅና እንግባበት እዛ በቃ እግዚአብሔር ቻሌንጅ አድርገን ስተትም ከሆነ ቻሌንጅ አድርገን ግን እኛ ደግሞ እግዚአብሔር ከፈለገን እግዚአብሔር መንገዱን ያሳየናል
አሜን
ታውቃላችሁ ከግድ የለሽ ፈቃድ በጌታ ስም ዛሬ ነፃ መውጣት አለ
አሜን
ምንም ግድ የለው መውደዳችን አይታወቅ መጥላታችን አይታወቅ ይገባቸውን ማውራ ለአንድ ነገር መሰጠታችን አይታወቅ አንድ ፕሮግራም ላይ ሰው 3 ሰዓት አርፍዶ ሲመጣ ለመምጣት ፈልጋ አልፈልክም እኔ እንጃ መጥቻለሁ እንዴ የመጣው ነው ስለዚህ አንተ ነገር መፍቀድ አለብህ ፈቃዴ መፈወስ አለበት
አሜን
ፈቀድኩት እንደገናው በሙሉ ልቤ ማድረግ አለብህ
አሜን
ሰው ለሁን እንጂ ምን ሆናቸው እግዚአብሔር ይርዳል
አሜን
እንደዚህ ያልኩኝ እድሜ ያልፋል እንዴ የሆነ ፈቃድ ምን ሆናለበት ነው እስቲ በጽኑ የፈለኩት ነገር ሌላው ፈቃድ ነፃ መውጣት ያለብን ግትር ፈቃድ ነው ብዙ ያጠቀናል እኛ ጋር የተለመደው ቋንቋው በፍጹም ነው ግትር ፈቃድ ያለው ሰው በፍጹም አታሳምኑትም ኢቨን ስታቱን በታሳዩት እንኳን ብያለው በቃ ብያለው ማን አንድ ሰው እግዚአብሔር እንኳን ሐሳቤን አያስቀይረኝም ያለ ሰው አለ እግዚአብሔር እኔን ሐሳብ ማስቀየር ካቃተው እንደሚገለኝ ነው በዛ መልኩ ያስቀይረኛል ከዚህ ዓለም በማሰናበት ሐሳቤን ያስቀይረኛል እግዚአብሔር ነፍሰ ገዳይ ነው ይያልኩኝ አይደለም ስለ ትምርቱ ታትክተቱኝ በግድ አትክተቱኝ እሺ እንደዛ አላልኩ ግን ብዙ ጊዜ ተዘልፎ አንገቱን ያደረደረ ምን ይሆናል ሰበራላ ሰበራ እንዴ እግዚአብሔር ፍሌክሲብል ያርገን ባካ
አሜን
ክችቻንበል እነት
አሜን
ቻን ብር የኛ ሐሳብ ካል ሆነ እንደውም በኤክሳንስ ብዙ ጊዜ ያጋጨን ይሄን ነው ታከላችሁ በቃ መዘመር አለበት መዘመር አለበት በዛ አንድ በኤክሳንስ ሰምታችኋል ታሪክ በጣም በብዙ ነገር አልፈው ህንጻ ሲሰሩ እግዚአብሔር ረዳቸውና መጨረሻ ላይ በእንደ ጣሉ ታከላችሁ ሁሉ ነገር አልቋል እኮ ቤዝመንቱ ምን አይነት ቀለም ይቀባ በሚል በኤክሳንስ ነው ለተከፈረ በትብት ተነሳ ምን ይቀባ መጨረሻ ፓስተሩ በጣም ደከመውና አንድ በጣም በእድሜ የገፉ ሰው አሉ እድሜያቸው በሙሉ በኮንስትራክሽን ቢዝነስ ያለፉና እና ብዙ ቀለም ከመቀባታቸው ተነሳ ቀለም ራሱ ጠፍራቸው ውስጥ አላስቀው ልምድ አላቸው ማለት ነው አይገባችሁ ምድር ልጅ ብለሽ ምታዩ ዝም ብለሽ
አይገብቶልኝ
ወይ እንደዚህ ባለ የሆነ ነገር ባለ እንጂ ማለት ነው ፈቃዳችሁ ስለኝ ዝም ብለሽ ነገር ነው ገብቶ
ገብቶልኝ
በመገረም ነው ያለጨው አምታሪ እሺ ከዛ ማቆም የመጣው ታቸው ልጅ እሺ በኋላ ጉባኤውን አረጋጋ እንደቀለና ሰውየውን ጠራቸው ብዙ አመት በኮንስትራክሽን ሰርተዋል አው ሰርቻለሁ የቤዝመንቱን ቀለም እርሶ ወስነው እንዲቀቡልን ሙሉ መብት ሰጥቻለሁ ባለ ህዝቡ አጨበጨበ ደሳለው በሚቀጥለው ቀን ድበኝ ያለ ጥቁር ቀብተው ሰው ልጅ ጋር ደግሞ ሰው ነው ወስከሽ ምንም ነገር አይታይም እዛ ላይ ያንን መሰጥቆም በኋላ ሌላ ጭቅጭቅ ተነሳ ለምን እንደተባለ ስለ ኃጢያታችሁ ነው ብለው መለሱላችሁ ይባላል አንዳንድ ሰው አንግሬ ሳቸው አናሎጂ ነው ሳሳቸው እንደፈለጉት አርጉሞታል ግን ማስተራይ ፈለጉት ምንድነው ለቀቅ አርጉ እኮ ነው በቃ የሞትና ህይወት ጉዳይ አይደለም ቀለም የሞትና ህይወት ጉዳይ አይደለም ወገኖቼ የቆማችሁ ያዛችሁት አቋም የሞትና ህይወት ጉዳይ ካልሆነ ልቀቁት ይገርማችኋል መጨቃጨቅ አይወጣም የሞትና ህይወት ጉዳይ ከሆነ የወንጌል እውነት ጉዳይ ከሆነ ግን ግትር በሉ ከዛ ውጪ ግን ሁሉ ነገር ይገርማችኋል ጨዋታው እግዚአብሔር ይርዳችሁ ለቀቀር ይሄ ቢሆን ጥሩ ነው አይ ሌላ ሰው ግትር ካለ ለቀቀርኩለትስ የወንጌል ነገር ስካልስካል ነካብ ድረስ ከነገርናችሁ እንዴ አሁን ቤዝመንት ቀይ ተቀባ አንዳንድ ምን አላሉ ሰማያዊ ለምን ሰማያዊ ቤታችን ነው ሰማያዊ ነው ቤታችን አገራችን ሰማይ ነው አላሉ ያ ሊቀባ ሲል የሚጨቃጨቁት ለዚህ ነው አናሉ ቀይ ካልተቀባ ብሎ ክችች ብሏል አሉ ለምን የክርስቶስ ደም አናሉ ጃሜን አሉ ተሳሳ ነጭ መቀባት አለበት ምክንያቱም እንደ በረዶ ነጭ አረጋቸዋለሁ ተብሎ ጽፏል ብለው ደግሞ ደም ስራቸው የተከታተለ የተከራከሩ ሰዎች አሉ አሉ እሳቸው ገላገሏቸው ባገኛቸው ደስ ይለኛል እኛ ተጫባል ነበረ ማረጋቸው የሚጨቃጨቀውን ሰው ሊያሳርፉልኝ ነበረ እግዚአብሔር አይናችን ወደ ዋናው ያተኩርልን ይውሰድልን ዋናው ሰው መዳኑ ነው ዋናው ሰው መለወጡ ነው ዋናው ቤተሰብ አንድ መሆኑ አሜን ነው ዋናው ወንጌል መሰራቱ ነው ዋናው አጋንንት መፍረሱ ነው
አሜን
አቤ ስምን ሰው ብቻ ነግዘ
አሜን
ከዛ የበለጠ ሰው እንዳለው ግን ታይኛል ጌታ ይባረክ እና በፍጹም አትበሉ ከኔ ጋር ናችሁ አልገባችሁም
አሜን
ሶስተኛው ምክንያተኛ ፈቃድ ነው ምክንያተኛ ፈቃድ በጣም አስቸጋሪ ፈቃድ ነው ምክንያተኛ ፈቃድ ነፃ ልንወጣበት የሚገፋ ፈቃድ ነው ምክንያተኛ ፈቃድ የተለመደ ቋንቋው እፈልጋለሁ ግን በግን የተካነ ነው አዎ አስቤያለሁ ግን ምክንያት አለው አዎ አስራት መክፈል እፈልጋለሁ ግን ቢል በዛ ይላችኋል ከምክንያተኛ ፈቃድ ነፃ መውጣት አለብኝ ፍላጎት አለኝ ግን ታካሽ ሰውም ይላል አንበሳ በመንገድ አለ ሞት አለው ይላል መሄድ ፈልጋለሁ መሄድ እንዳለብኝ አውቃለሁ ግን አንበሳ ያለ ይመስለኝ በነገራችን ላይ ማረግ ካልፈለጋችሁ ምክንያተኛ ከሆናችሁ ምንም አይነት ምክንያት በቂ ሊሆን ይችላል ለዛ ነገር ከምክንያታዊ ፈቃድ እግዚአብሔር ነፃ ያወጣል ምክንያት አናብዛ ያመንበትን እንወቅ እናድርጋለን ምክንያቶችን አንጣል አራተኛው በጣም በጣም ብዙዎቻችን ሊያጠቃበት በእኛ አገር ባህል ሊዋጋን የሚችለው ይሄ ሐሰተኛ ፈቃድ ሐሰተኛ ፈቃድ የሚባል ነገር ታውቃላችሁ ፈቃድ ሰጥቷችኋል ግን ውሸቱን ነው እና በተለይ እኛ ምንም ችግር የለውም ነው የምትባሉት እንደዚህ ነው እንደውም ችግር የለውም ጣጣ የለውም አያረጉትም እኮ ያ ነገር አረ ምንም ጣጣ የለውም ችግር የለውም የተለመደ ቋንቋው የምክንያተኛ ፈቃድ የሐሰተኛ ፈቃድ ፎልስ ዊል ሰዎች ፈቃዳቸውን ይነግሯቸዋል ግን የውሸት ነው ያነግሯቸው ግን ለማድረግ የወሰኑት ነገር አይደለም የሁለቱን ልጆች ታሪክ ታውቃላቸው አለ አንደኛውን አዘዘው በፍጥ አላረግም አለ እምቢ አለ በኋላ ሄዶ ግን ተጸጸተ አለ አደረገ አለ የሚለው አንብቡት ማቴዎስ 21 ላይ ያለው አንድ ሰው ሁለት ልጆች ነበሩት ወደ አንደኛው ቀርቦ ልጅ ሆይ ዛሬ ሂድና በወይን አትክልት ስራ አለው እሱ ምን አለ አልወድም አለ እምቢ አለ ፈቃዱን ከለከለ ግን ሲሄድ ምን ሆነ ተጸጸተ ሀሳቡን ቀየረና አደረገው አንደኛው ግን ወደ ወጥ ያቀርቦ እንዲያለው እሱ መልሶ እሺ ጌታ ያለ ነገር ግን አልሄደም የውሸት ፈቃድ ነው ከሁለቱ ሁለተኛ ፈቃድ ያለው ማለት ነው ወለት እንደነጋገር ያኛው ነው አቋሙን ያውቃል መጀመሪያ ሲነገረው እንቢ እንደም ያውቆታል እንቢ ብሏል ሲያስበው ግን ተጸጽቷል ስለዚህ ምን አለ እንቢ ብዬ ነበር አሁን ግን እሺ ማለት አለብኝ ብሎ ወሰነና ሄደና አደረገው ትክክለኛ ፈቃድ ያለው እሱ ነው ተቀላጭ የውሸተኛ ፈቃድ ይዛችሁ ይዘን እሺ ብለን ከማናደርገው የእውነተኛ ፈቃድ ይነዘን እንቢ ብንል ይሻል ለጥሩ ነገር እንኳን እንቢ ብንል ይሻል ምክንያቱም እግዚአብሔር እኛን ኮንቪክት ለማድረግ ይመጣል ከነገር ናችሁ ግስ እውነተኛ ልብ አግኝቷል ቢሳሳትም እውነተኛ ልብ አግኝቷል ያኛው ግን የማይጨበጥ ልብ ነው እሺ ላላ ያደርገውም እሺ ላላ ያደርገውም እግዚአብሔር ሐሰኛ ፈቃድን ይስበርልን።
አሜን።
አምስተኛው ነጻ የወጣ ፈቃድ የተለመደ ቋንቋ ምንድነው? ጌታ ይረዳኛል እኔም እነሳለሁ። እውነተኛ ነጻ የወጣ ፈቃድ ሁለትዮሽ መልክ ነው ያለው። በተለይ በአሁን ጊዜ ነጻ ከመውጣት ከሚገቡን የተለመዱ አባባሎች ልድገሙ ቃሉና ነጻ እንድንወጣ ይረዳናል። ማለት ምንድን ነው? እግዚአብሔር ይርዳን እንላለን፣ አሜን እንላለን። እግዚአብሔር ይርዳን ጋር መቆም የለበትም። እኔም ባሪያው ተነስቼ እሰራለሁ ማለት አለብን። እባካችሁ መጨረሻ ላይ ስንበራረክ እግዚአብሔር ይርዳችሁ ብለን ብቻ እንሂድ። እኛም ሄደን መስራት አለብን። እንድንዋደድ እግዚአብሔር ይርዳን አይደለም፣ ተዋደዱ ተብለን ካዘናል።
አሜን።
መቼም ለእግዚአብሔር ታማኝ እንድንሆን እግዚአብሔር ኦፍኮርስ ጸጋ ያስፈልጋል። ነገር ግን እዛ ውስጥ የእኔ ፈቃድ መግባት አለበት። የእኔ ፈቃድ እዛ ውስጥ መጨመር አለበት። ስለዚህ ዮሐንስ ላይ ጌታ ክርስቶስ ያለውን እዚህ ጋር ጠቅስቼላችኋለሁ። ፈቃዴን ለማድረግ አይደለም እንጂ የላከኝ ፈቃድ ለማድረግ ከሰማይ ወርጃለሁ። ነጻ የወጣ ፈቃድ እንደዚህ ነው። ፈቃድ አለኝ አውቃለሁ፣ ነገር ግን የእኔን ፈቃድ እዚህ ጋር አስቀምጨዋለሁ። አሁን ማድረግ የምፈልገው የእግዚአብሔር ፈቃድ ነው። አሜን። አሁን ማድረግ የምፈልገው የቡድኑን ፈቃድ ነው። የእግዚአብሔር ፈቃድም የሚባላል የቡድን ፈቃድ ደግሞ የሚባል ነገር ታላላቸው። ለአንድ ቡድን ራሳችሁ ስትሰጡ ለማን ነው ፈቃድ የምትኖሩት? በዛ ጊዜ ከነገር ናቸው። ለአንድ ዓላማ የቆመ ብዙ ጊዜ በቡድን ከኛ ቤተክርስቲያን ወደ ገጠር ይካሄዳል፣ በእስረኞችን ለመጠየቅ ይካሄዳል። የተለያየ አገልግሎት ፕሬየር ግሩፑ የሆነ ከተማ ሄዶ ለመጸለይ ይሄዳሉ፣ አውቶቡስ ይከራያሉ ይሄዳሉ። እና ብዙ ጊዜ የሚያስገርማችሁ ነገር ብዙ ጊዜ ሲመለሱ የምሰማቸው ቢስተካከሉ ጥሩ ነው የሚል ፊድባክ ስሰማ ይመስል ሁሉም ሰው የራሱን ፈቃድ የማድረግ ጉዳይ ነው። ሞጆ ጋር ለአስር ደቂቃ መታጠቢያ የለም ባትሩም ለመጠቀም ይቆማል ይባላል። ሞጆ ዘመርን ጥያቄ ይሄዳል። እሺ የገሌ አለ ወንድም ገሌ አለ ወንጌ ላይ የገሌ አለ ፍለጋ አይ አክስቱ ሊጠይቅ ሄዷል። የግል ፈቃድ የቡድን ፈቃድ ግን እዛ ጋር አለ። ከነገር ናችሁ ይላችሁ የግላችሁን ፈቃድ ለቡድኑ ፈቃድ ሳክሪፋይስ ማድረግ አለባችሁ። የግላችሁን ፈቃድ የማድረጊያ 24 ሰዓት እግዚአብሔር ሰጥቷችኋል፣ አድርጉት። ወደ ቡድን ስንመጣ ደግሞ የቡድን ፈቃድ ነው። ምክንያቱም እኔ በማድረገው ምክንያት የቡድኑ ዓላማ ስለሚተጓጎል ማለት ነው። ስለዚህ የራሴ ፈቃድ ሳክሪፋይስ ይደረግና የቡድኑ ፈቃድ ቦታውን ይይዛል ማለት ነው። ግልጽኛል። ከእነዚህ ነገሮች ነፃ እንድንወጣ እግዚአብሔር ይርዳን። እኛም እርምጃ እንውሰድ፣ እንማር፣ እንጸልይ፣ እንተጋገዝ፣ ሰው ይገስጸን፣ ይምከረን። አልነኬ ባዮች አንሁን፣ አልነካ ማንበል፣ እንነካ። አይ ላቭ ዩ ቱ ብያለሁ። ይነገረን። አትኮሳተሩብኝ። ስንቶቻችሁ ነፃ መውጣት ትፈልጋላችሁ? ወይ አርነታችሁን ወይ ክብራችሁን ትጠብቃላችሁ? ዛሬ እኔ ክብሬን ጥዬ አርነቴን እመርጣለሁ። ወይ አርነት ወይ ክብር ነው የሚመረጠው። ሁለቱም አያያዝም ታውቃላችሁ። እኔ ሰላም ነኝ ብዬ ከነ ኮተቴ መሄድ አልፈለገም። ፈታ ልበልና ነፃነቴ ነው።
አሜን።
እግዚአብሔር ያጎናጽፈኝ።
አሜን።
ለመጸለይ ዝግጁ ናችሁ?
አሜን።
ጌታ ይባረክ። አሁን ደግሞ ከአንድ ሰው ጋር የምንጸልየው ጌታ ይባረክ። በእግሮቻችን ደግሞ ሶስት ሶስት ሆነን ብንያያዝ ምን ይመስላችኋል? በቀኝ እጄና በግራ እጄ ላይ ያዝኩት ጸልያለሁ። ጌታ በክብ ነው የምንሰራው። ወደዚህ ወደዚህ ነው እና መደዳውን አትያያዙ። መደዳውን አልወድም፣ መደዳውን አልወድም። ሶስት እንዲህ እየተያያችሁ ሶስት ሆናችሁ ጌታ ይባል ይዘና በሉ። ግድ የላችሁ ሁለት ሰው ፈልጉ፣ ፓርትነር ፈልጉ። ሁለት ሰው አራት አላልኩም፣ ስንት ነው ያልኩት? ፊት ለፊት ተያያዙና ሰርክል ስሩ ማለት ነው።
አሜን።
ሶስታችሁም ተያይዛችሁ ሰርክል ክብ ስሩ። ላስ ቬገስኛ ልናገር እንዴ? በቃ አንድ የጎደለ ሰው ካለ አራት መሆን ይፈቀዳል። ችግር የለበት። አዳብት አድርጉት። በጌታ ስም በቀኝ ላይ ያስኩት በግራ ላይ ያስኩት ሰው ጸለ።
አሜን።
ፈቃዱ ነፃ እንዲሆን፣
አሜን።
ፈቃዷ ነፃ እንዲሆን በሏ፣
በሏ።
ሰው እንዲጸልላችሁ በምትፈልጉበት መልክ እንድጸልዩ በኢየሱስ ክርስቶስ ስም ራማዳ ሽንዶላ ባላሳ ለእህቴ ይጸልያለሁ፣ ለወንድሜ ይጸልያለሁ። ፈቃዷ በአንተ ፈቃድ እንዲወሰን። ሃሌሉያ ሃሌሉያ። በሉ እግዚአብሔር አርነት እንዲሆንልን፣ አርነት እንዲሆንልን በኢየሱስ ስም እንጸልያለን። ኢየሱስ ጌታ ነው። ሃሌሉያ አካባዳ ሽንዶሎ
Rebaga la bagari asandora 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 b
ፈቃዴን ላንተ ፈቃድ በኢየሱስ ስም አስገዛለሁ አሜን።